የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደም የዛሬ ግንቦት 2 ቀን 2012 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የሚያዝያ 10 2020 ቅንብራችንን ይዘን ቀርበናል። በቅድሚያ በጽንፈኛው ኦነግ ለታገቱ የአማራ ወጣት ተማሪዎች ድምጽን ሆነላቸው ያን የኢትዮጵያ አንድነት ሬዲዮ ዛሬም ጥሪውን ያሰማል። በዚህ ዕለት ወጣቶቹ የታገቱበትን 159ኛ ቀናቸውን ስናስብ ካንጃበበባቸው አደጋ እንዲሰውራቸውና ፈጣሪ እንዲያስጥላቸው በመጸለይም ነው። ወጣቶቹ በሕይወት ለመኖራቸው እርግጠኛ ሆኖ መናገር የማይቻልበት ወቅት ላይ ተደርሷል። በዛሬው ዕለት ስለታገቱት ወጣቶች ስናስብ አርሜኒያዊ አስተሳሰብ የተጠናወታቸው አፋኞቻቸው የተመኩበት ጉልበት ለነሱ የቅጣት መቀበያ እንዲሆናቸው ፈጣሪን በመማጸን ጭምር ነው። አማራውን ለሁለንተናዊ ችግሮች በመዳረግ እንዲሁም አግራችን ኢትዮጵያ እንዳገር መቀጠል ያለመቻል ሁለንተናዊ ቀውስ ውስጥ ያስገቧትን የዘመኑ ጽንፈኛ ቡድን በዶክተር አብይ የሚመራውን ጸረ አማራ ስብስብ እያወገዝን ይህ ጽንፈኛ ቡድን በአሁኑ ቀውጢ ወቅት አማራውን ለማጥፋት የከፈተውን ዘመቻ አጥብቀን እየኮነን በታሪክም ተጠያቂ መሆኑን እናስገነዝባለን። ግፉ በስቶ በላዩ ላይ የፈሰሰበት ያለው አማራ በጥላትነት ፈርጀው የጥላቻ አይነቶችን መፈተሻ ባደረጉት ኃይላትና ቡድኖች ላይ የተባበረ ክንዱን በማንሳት ማንነቱን ማሳየት የሚጠበቅበት ወቅት ላይ ይገኛል። አማራው ማንነቱን ሁለንተናዊ መብትና እንዲሁም ማንኛውም ዜጋ ያሉትን ጥቅሞቹን ለማስከበር ተባብሮ እንዲነሳ ጥሪያችንን እናሰማለን። የነጻነት ዋጋ ከተረዱ ባለራዮች ጎን እንድንቆም እናሳስባለን። ወደለቱ ስርጭታችን ስንመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመከተልም ከጽሑፍ ተባባሪያችን የተላከለንን ሁለት ወቅታዊ መጣጥፎችን ካስደመጥን በኋላ አንድ ግጥም ይቀርባል። ከዚያም ከኢትዮጵያ አንድነት ሬዲዮ ባልደረቦች ጋር አሁን ስላለው የሀገራችን ወቅታዊ የፖለቲካ ውጥንቅጥ ዙሪያ ውይይት ይኖረናል። አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ولا لا 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 ولا ታሪክ ማህደር እንደምን ሰነበታችሁ ማለት ሰላምታችንን በትትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ አባ ገስጥ ራስ አበበ አረጋይ በሚል ርዕስ ባበራ ሸምበሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 22 ታማዋል ድራሱ በሚል ርዕስ ስር የተጻፈ የክፍሉን የምዕራፉን ክፍል ሁለትና የመጽሐፉን መጨረሻ ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተለ መሆኑን እንገልጻለን። አባ ገስጥ ራስ አበበ አረጋይ ምዕራፍ 22 ታማዋል ድረሱ ክፍል 2 እና የጽሑፉ መጨረሻ። አባ ገስጥ እንደወጡ በመቅረታቸው በማግስቱ ቤተሰቡ በኖሪያ ቤታቸው ተሰብስቦ በጭንቀት ይታመሳል። ወይዘሮ ቆንጂት የሚሆኑትን አጥተዋል። ይህን የተመለከተው የአባ ገስጥ መኖሪያ ቤት የጥበቃ ኃላፊ እመቤቴ፣ ቁርጡ ባልታወቀ ነገር እንዲህ አይሁኑ፣ በትዕግሥት ሁኔታውን መከታተል ነው። አባ ገስጥ እንዲያ የተቃጠሉላት የኢትዮጵያ አምላክ ተክፉ ይጠብቃቸዋል፣ አያስቡ እያለ ሊያጽናናቸው ሞከረ። ሌሊት ለመረዴ ስልክ ደውዬ ምን እንደተፈጠረ ስጠይቀው የሚያውቀውን ጉዳይ እንደሌለ ገልጾ አጣርቶ እንደሚደውልልኝ ቃል ሰጥቶኝ ነበር። ሳይደውል በመዘግየቱ ደግሞ ለመደወል ብሞክር ስልኩ ተቆርጦም እንደሆነ እንጂ እምቢ አለ። ተዛም ቀደም አድርጌ ልዑል አልጋ ወራሽ ግቢ ደውዬ ተልዕልት መድፈሪያሽ ወርቅ አበበ ያገኘሁት መልስ አልጋ ወራሹም ተተጌ ቢላ አልተመለሱም የሚል ብቻ ነበር። ይህ ሁሉ አንድ አስጊ ሁኔታ መኖሩን ያመለክታል፣ ወዮልኝ ሲሉ ወይዘሮ ቆንጅት አብነት እንባቸውን መንታ አወረዱ። አንተና ገርማሜ የስር ነቀል ለውጥ እያላችሁ የምታነበንቡት ለሚያስከትለው ጉዳት ይህ የመጀመሪያው ምዕራፍ ሊሆን ይችላል። መሻሻል አስፈላጊ ቢሆንም በስር ነቀል ለውጥ ብቻ ሳይሆን ደረጃ በደረጃ በሚደረግ እድገትም ሊገኝ ይችላል። በጥዋት ሳለ ማን ጥሩ ይጠጣል እንዲሉ አዲስ ትውልድ በዚች አገር ላይ ክፉ እንዳያመጣ እግዚአብሔር ይሁነን አለ ሙሉ ጌታ፣ የቀድሞውን የአባ ገስጥ የመረጃ አጠናካሪ የጎሪጥ እየተመለከተው። ስር ነቀል ለውጥ ለምሳሌ በግብፅ አገር መልካም ውጤት አምጥቷል፣ በኢትዮጵያም የማይሰራበት ምክንያት አይኖርም አለ የት ነበርክ በአርበኝነቱ ጊዜ የመረጃ አጠናካሪ የነበረው። አሁን የምታነበንበው የአገር ማሜ በነጋ በጠባ በፈሊጥ አነጋገሩ በአእምሮህ የሰገሰገውን አጉል ስብከት ነው። ለሀገራቸው 5 ዓመት ሙሉ በአርበኝነት የተጋደሉትና ተዛም ወዲህ ሕዝቡን ለማገልገል ጎንበስ ቀና የሚሉት አባ ገስጥና ምሰሎቻቸው ሳያስቡት ሴረኞች ባጠመዱት ወጥመድ ውስጥ መግባታቸው ያሳዝናል ብሎ ሙሉ ጌታ አንገቱን ደፋ አደረገ እንባ ስለተናነቀው። አባ ገስጥ የሥርዓቱ ዕዳ ከፋይ በመሆናቸው እኔም እጅግ አዝኛለሁ አለ። መረጃ አጠናካሪውም ኮለል የሚለው እንባውን ሌሎቹ እንዳያዩበት ፊቱን ወደ ሌላ አቅጣጫ እያዞረ አሁን የእናንተ መነታረክ ምን ያደርጋል? ይልቅስ ተጉድ እንዲያወጣን አቤንም ወደ ቤቱ በደህና እንዲመልስልን ጸልዩ አሉ ወይዘሮ ቆንጅት ሶስና ንቅፍ አድርገው። ለወንድሙ በመንገር ገርማሜ አባ ገስጥ ክፉ እንዳይደርስባቸው እንደሚያደርግ እምነቴ ጸና ነው፣ አትስጉ አለ መረጃ አጠናካሪው እንባውን በመሐረቡ እየጠራረገ። ሁሉም በየቤቱ በመታመስ ላይ ሳለ ታህሳስ 5 ቀን 1953 ዓ ም ረፋዱ ላይ ንጉሠ ነገሥቱ ተስልጣን ወርደው በምትካቸው አልጋ ወራሹ ሥልጣን መያዛቸውንና ራስ ምሩ ኃይለ ሥላሴ ጠቅላይ ሚኒስትር፣ ሜጀር ጄኔራል ሙሉጌታ ቡሊ ደግሞ የመከላከያ ሚኒስትር ሆነው መሾማቸውን በመግለጽ የመፈንቅለ መንግሥት መሪዎች በቴፕ የተቀዳ የአልጋ ወራሹን ቃል በሬዲዮና በተዘዋዋሪ መኪና ላይ በተጠመደ የድምፅ ማጉያ በየአደባባዩ አሰሙ። ተወጥመድ ውስጥ ያልገቡት ሌሎች ከፍተኛ ባለሥልጣኖችና መኮንኖች እንዲሁም ፓትርያርኩ ብፁዕ ወቅዱስ አቡነ ባስልዮስ ወደ 4ኛ ክፍለ ጦር ሄደው ለንጉሠ ነገሥቱ ታማኝ ተሆነው ተምድር ጦር ሠራዊት ጋር የተቀላቀሉት ታህሳስ 4 ቀን ሌሊቱን ነበር። አዋጁ ተተነገረ በኋላማ 4ኛ ክፍለ ጦርና 1ኛ ክፍለ ጦር ያኔ ክብር ዘበኛ በመባል የሚታወቀው ሠራዊት ተፋጠጡ። ለሁለቱም ሰራዊት አባላት በእያለቆቻቸው የተነገረው ሌላው ክፍለ ጦር የክህደት ወንጀል ለመፈጸም እንደተነሳሳ ተደርጎ ነበር። በዚህ ፍጥጫ መካከለም ደጃዝማች ከበደ ተሰማ፣ ሜጀር ጀነራል ኢሳያስ ገብረስላሴ፣ ብፁዕ አቡነ ሉቃስ፣ ብፁዕ አቡነ ታዲዮስና ብፁዕ አቡነ ያዕቆብ እንደዚሁም የአሜሪካን አምባሳደር ሚስተር አርተር ሪቻርድስ እርቅ ለማውረድ ተሁለቱ የጦር ሰፈሮች እየተመላለሱ ወንድማማቾች ደም እንዳይፋሰሱ ለማድረግ ሞከሩ። ተዚህ ሁሉ በኋላ ተንጉሰ ነገስቱ ታማኞች ወገን ሻለቃ አሰፋ ለማ፣ ተማጽያኑ ወገን አቶ ገርማሜ ነዋይ ተወክለው በአሜሪካን ኤምባሲ ውስጥ ተገናኝተው ተነጋገሩ። አቋማቸው በጣም የተራራቀ ስለነበር ንግግሩ ምንም ፍሬ አላፈራም። ተስምምነት ለመድረስ አለመቻሉም የተኩስ መክፈቻውን ጊዜ አፋጠነው። በዚህ መካከል የዩኒቨርሲቲ ተማሪዎች መፈንቅለ መንግስት አድራጊዎችን በመደገፍ ሰልፍ ወጡ። የአየር ኃይል ሰራዊት ደግሞ ሴራውን በመቃወም በአንዳንድ ቦታዎች ታየር ቦምብ ጣለ። ተፖሊስ ሰራዊትም የፈጥኖ ደራሽ ጦር ለንጉሠ ነገሥቱ ታማኝ ሆኖ ተተገኘው ክፍል ጋር ተሰለፈ። ሁኔታው የተባባሰ በመሄዱ የተያዙት ባለሥልጣኖች ታህሳስ 6 ቀን ተኩለ ቀን በኋላ ተክብር ዘበኛውና መስሪያ ቤት ወደ ገነተ ልዑል ቤተ መንግሥት ወስደው አረንጓዴው ሳሎን በመባል በሚታወቀው ክፍል እንዲጠበቁ ተደረገ። ልዑል መርዕ አዝማች አስፋወሰንና ራስ ምሩ ኃይለ ሥላሴ ደግሞ በቤተ መንግሥቱ ተፎቁ ላይ በአንድ ክፍል ውስጥ ነበር ይጠበቁ የነበረው። በሁለቱ ክፍለ ጦር መካከል ያለው ፍጥጫ መጥፎ አዝማሚያ መያዙ ሲታወቅ፣ ፓትርያርኩ ብፁዕ ቅዱስ አቡነ ፋስሊዮስ የክብረ ዘበኛ ሰራዊት ንጉሠ ነገሥቱን እንዳይከዳና በሴራው ጠንሳሾች ተሰብኮ የወገኑን ደም እንዳያፈስ የሚያሳስብ፣ ይህን ቢያደርግ ደግሞ የሚያወግዝ ወረቀት በአውሮፕላን እንዲበተን አደረጉ። በዚህን ጊዜ በክብር ዘበኛውና መስሪያ ቤት ሁኔታዎች ተለዋወጡ። በሁሉም አእምሮ ውጥረትና ስጋት ተፈጠረ። ስምምነት ለማድረግ የተደረገውን ሙከራ የማይቀበሉ ተሆነ፣ እንዲያውም ፓትርያርኩ የውግዘት ቃል ያለበት ጽሑፍ በአውሮፕላን እንዲበተን ታደረጉ፣ ሕዝቡ ተአራተኛ ክፍለ ጦርና ተአገር ግዛት ሚኒስቴር አካባቢ እንዲለቅ በቅድሚያ በሬዲዮ ተነግሮ በተቃዋሚው ክፍለ ጦር ላይ ተኩስ ይከፈት የሚል ሐሳብ ቀረበ። እንደ ተባለውም ይኸው በሬዲዮ ተነግሮ ተኩለ ቀን በኋላ ተኩስ ተከፈተ። የወንድማማቾች ደም ፈሰሰ። ለንጉሠ ነገሥቱ ታማኝ የሆኑ ወታደሮች በመገስገስ በክብር ዘበኛ ይዞታ ስር ወደ ነበረው ገነተ ልዑል ቤተ መንግሥት ሲጠጉ ተስፋ በመቁረጥ በአረንጓዴው ሳሎን ታግተው በሚገኙት ባለሥልጣኖች ላይ በመፈንቅለ መንግሥት አድራጊዎቹ ያለ ርኅራሄ ተተኮሰባቸው። የማጣሪያ ተኩስ እየተባለም በተደጋጋሚ የጥይት ውርጅብኝ ወረደባቸው። በዚህም ተኩስ አንድ ልዑል ራስ ስዩም መንገሻ የትግሬ ገዢ፣ ሁለት አቶ መኮንን ሀብተወልድ የንግድ ኢንዱስትሪና የእቅድ ሚኒስትር፣ ሦስት ብላታ አየለ ገብሬ የሕግ መወሰኛ ምክር ቤት አባል፣ አራት ሜጀር ጄኔራል ሙሉጌታ ቡሊ የሕዝባዊ ኑሮ እድገት ሚኒስትር፣ አምስት ሊቀ መኳስ ታደሰ ነጋሽ የፍርድ ሚኒስትር ዴታ፣ ሰባት ብላታ ዳዊት ዕቁበ እግዚእ የውጭ ጉዳይ ሚኒስትር ዴታ፣ ሰባት ገብረወልድ እንግዳ ወርቅ ምክትል ጸሐፊ ትእዛዝ የጽህፈት ሚኒስትር ዴታ፣ ስምንት አቶ አምደ ሚካኤል ደሳለኝ የማስታወቂያ ምክትል ሚኒስትር፣ ዘጠኝ አፈ ንጉሥ እሸቴ ገዳ የአገር ግዛት ምክትል ሚኒስትር፣ አስር አቶ ለማገ ወልደ ገብርኤል የመንግሥት ንብረትና የማዕድን ምክትል ሚኒስትር፣ አስራ አንድ አባህና ዥማ የንጉሠ ነገሥቱ የግል ግምዣ ቤት ሹም፣ አስራ ሁለት አቶ አብዱላሂ ሙሜ የገንዘብ ምክትል ሚኒስትር፣ አስራ ሦስት ደጃዝማች ለጢበሉ ገብሬ የሕግ መወሰኛ ምክር ቤት አባል፣ 14 አቶ ክብረት አስታጥቄ የአገር ግዛት ረዳት ሚኒስትር ወዲያው ሞቱ። በተደጋጋሚ በተተኮሱት ጥይቶች ደግሞ አንድ ራስ አበበ አረጋይ የሚኒስትሮች ምክር ቤት ሰብሳቢና የመከላከያ ሚኒስትር፣ ሁለት ብሪጋዴር ጀነራል መኮንን ደነቀ የግቢ ምክትል ሚኒስትር፣ ሶስት አቶ አድመው ተሰማ የመከላከያ ረዳት ሚኒስትር አራት ሐሪፋራህ የሀገር ግዛት ረዳት ሚኒስትር ቆሰሉ ተነዚህም ሌላ ራስ አንደርጋቸው በሳይ የሀገር ግዛት ሚኒስትርና ተጃዝማች በዛብህ ስለሺ የህግ መወሰኛ ምክር ቤት አባል ምንም ጥይት ሳይነካቸው ተርፈው ለምስክርነት በቁ በሌላ ክፍል የነበሩትን ሉለ መርድ አዝማች አሳወሰን ኃይለ ሥላሴንና ራስ ምሩ ኃይለ ሥላሴን ተዚህ አደጋ አምላክ ጠበቃቸው የካቲት 12 ቀን 1929 ዓ.ም ተመረተ በግራዚያኒ ላይ ቦምብ በተጣለበት ጊዜ በጥሪ የተገኙ ሰዎች በጥይት በተጨፈጨፉበት በገነተ ልዑል ቤተ መንግስት አሁንም የጥይት በረዶ ወረደበት የታ ጉዳይ ሆነና በዛው ቤተ መንግስት ተ 24 አመት በፊት ተደረሰው ልቂት የተረፉት በጅሮንድ ለጥይበሉ ገብሬ ወደ ቤተ መንግስት በፈቃዳቸው ገብተው በህይወት ሳይወጡ ቀሩ ራሳበበ በአርበኝነቱ ዘመን በ1930 ዓመተ ምህረት የህዳር አቦ እለት ሳጋ በተደረገው ብርቱ ውጊያ ላይ እጃቸው ጥቅምት 29 ቀን 1931 ዓመተ ምህረት ደርማ በተባለው ቦታ በተደረገው ውጊያ አገጫቸው ላይ ተመቅሰላቸው ሌላ ሐምሌ 10 ቀን 1931 ዓመተ ምህረት ሰጠን ተባለ ቦታ በተደረገው ውጊያ እንደዚሁ አካላቸውን ለጥይት ገብረዋል ተዚህም ሌላ አምላክ ተረፍ ብሏቸው ዳኑ እንጂ በግንቦት 26 ቀን 1930 ዓመተ ምህረት በተደረገው ውጊያ በደረታቸው ተኝተው ሲተኩሱ ተጠላተ ሰፈር ስትባዝን እያፏጨች የመጣች ጥይት ዝናራቸውን ነድላ አካላቸውን ሳትነካ አልፋለች በሌላ ጊዜ ደግሞ ከላቸውን ለመድፈር የፈራች የጠላት ጥይት የቡሽ ባርኔጣቸውን ተመጠምጠሚያው ላይ በስታ በመግባት ተሰንክራ እዛው ቀርታለች ይህ ሁሉ ሲቆጠር አባ ገስጥ ማቀር ፍቅር ስሜት ማርበኝነት ሲዋጉ 6 ጊዜ ለጥይት አደጋ ተጋልጠዋል በረንጓዴው ሳሎን በጥይት መቁሰል ግን ተሁሉም ፈታኝና አደገኛውም ነበር ተክሱ እንደበረደ ቁስለኞች ወደ ቤተሳይዳ የቀዳማዊ ኃይለ ሥላሴ ሆስፒታልና ወደ ጦር ኃይሎች ሆስፒታል ተወስደው የሕክምና እርዳታ ተደረገላቸው የቁስለኞችን ሕይወት ለማትረፍ ሐኪሞች ባደረጉትም ጥረት ብሪጋዴር ጀነራል መኮንን ደነቀ አቶ አድመው ተሰማና ሐጂ ፋራ በሕክምና ሕይወታቸው ዳነ በአርበኝነቱ ዘመን በተደጋጋሚ ቆስለው የተረፉትን የራስ አበበ አረጋይን ሕይወት ለማትረፍ የተደረገው ጥረት ግን የተጠበቀውን ውጤት ሳያስገኝ ቀረ በወገን ጥይት የጀግናው ሕይወት አለፈች በጦር ሜዳ ሳይሆን አረንጓዴው ሳሎን ዓለም በቃኝ አሉ እንጦጦ አፋፍ ላይ ቁመው ታጥፍቶ አጥፊ አድነኝ አምላክ ያሉት ይህ ታይቷቸው ኖሯል እንዴ ብዕሬ መስክሪ ቢቆስልም አካሉ በጠላት ጥይት አበባባ ገስጥ ነበር በሕይወት በጦር ሜዳው ፍልሚያ መቼ ተሸንፎ ድልን ተቀዳጀ ጠላት ረፍርፎ ፖለቲካ ፍርድን እኩል ያውቅበታል ለመርታት ታድሎ መች እሱ ይረታል ግና ተቤተ መንግሥቱ ታረንጓዴው ሳሎን ዓለም በቀኛለ ወሰነ ሊመንን ብሬ መስክሪ ለሐቅ ብለሺ ጠላት ያቃተውን ወገን ጣለው ብለሺ ያራዳው ዘበኛ የሕዝብ ባለ አምባ አራስ ሲዘከር ይኖራል ሥራህ ሲታወስ ስምህ ይዘከር ታሪክ ይታደስ አባ ገስጥ ራስ አበበ አረጋይ አበራ ጀምበሬ እንደ ኢትዮጵያ አቆጣጠር በ1976 ዓመተ ምህረት የታተመ መጽሐፍ አጠቃላይ ጽሑፍ በዚህ ይተካለላል አልባጮቻችን የሚቀጥሉትን የምሽት ዝግጅቶች አብራችሁን ተከታተሉ ጋብዛችኋለን መልካም ምሽት
Thank you.
ፍትህ የሌለው እርቅ ስራ እንደሌለው እምነት የሞተ ነው። ዛሬም እንደተናንቱ ከመሁራን እስከ ነብይ ተራ ዜጎች ስለ ብሔራዊ እርቅና ይቅርባይነት ይደሰኩራሉ። የብሔራዊ እርቅና ይቅርባይነትን ጠቀሜታ ለማሳየትም በአፓርታይድና በደቡብ አፍሪካ ጥቁሮች የተፈጸመውን እርቅ በማስረጃነት እንደ ውዳሴ ማርያም ይደግማሉ። በደቡብ አፍሪካ እርቅ እንደሰፈነ በምዕራባውያን አቀንቃኝነትና በእኛ ተቀባይነት ተዘፍኗል። ስለዚህ እርቅ ዘፈንን ባናባራም ፍትህ ግን እንጦሮጦስ እንደወረደች ደም የጎረሱ የደቡብ አፍሪካ ወንዞች፣ የህዝብን ጩኸት ያስተጋቡት የደቡብ አፍሪካ ተራሮች፣ የታጋዮችን ስቃይ ያዳምጡት የደቡብ አፍሪካ ከርቸሌዎች ብቻ ሳይሆኑ የአፓርታይድ መሪዎችም ያውቁታል። በዚህ ፍትህ እንደ ጭቃ ተረግጣ እርቅ እንደ ጎርፍ ወረደበት በሚባለው ደቡብ አፍሪካ ዛሬም ገዳይና የገዳይ ወገን እንደ ስጋጃ ተንፈላሶ፣ የተገዳይ ወገን ግን እንደ ቁርበት ተቆራምዶ ይኖራል። ይህ ፍትህ አልባው የደቡብ አፍሪካ እርቅ ገዳዮችን ጠቅሟል፣ የተገደሉትን ግን ከመቃብር በጦር ወግቷል። ከመቃብር በጦር የተወጉትን ዜጎች እንደ ውቃቢ ዶሮዎች ለኢፍትሃዊ እርቅ ገብረው የሟች ወገኖች እርምን እየተሸከሙ መኖርን ቀጥለዋል። እንደ አባይ የፈሰሰው ደም ፏፏቴ ግን ዛሬም የፍትህ ያለ እያለ ይጮኻል። እንደ ደቡብ አፍሪካ ሕዝብ እኛም አራጅና ታራጅ ሆነን አራጆች ደማችንን እንደ ፋሲካ በግ ሲያፈሱት፣ ታራጆችም እንደ ፍሪንዳ ስንሰዋና ስንበላ ኖረናል። የሰማዕታት ወገኖችም የደቡብ አፍሪካን እርቅ እየጠቀስን አራጆችን ነጻ እያወጣ የሚያወጣውን የእርቅ ዘፈን ከሰማዕታትን አስከሬኖች በተሠራ ደረጃ መዝፈንና መደለቅ ጀምረናል። ከድለቃው በስተጀርባም ከአራጆች ጋር ውል አስረን የታረዱትን እርም ለመብላት የቋመጥን ይመስላል። ይህንን ለመብላት የቋመጥነውን እርም የተባረከ ጮማ ለማስመሰልና የእርቅ ሐዋርያ ለመባልም መጽሐፍ ቅዱስ መጥቀሱን ቀጥለናል። የእርቅ ሐዋርያ ሆይ፣ መጽሐፍ ቅዱስ ከየትኛውም ምዕራፍ እርቅን ከፍትህ ነጥሉ ሲል ያስተምራል። ኢፍትሐዊ እርቅን ፈጥሙ የሚልን ምዕራፍ የትኛው መጋቢ ብሉይና መጋቢ ሐዲስ ሊጠቅስ ይችላል ሲሉ ይጠይቃሉ። ቅዱስ መጽሐፍ እርቅን ከፍትህ ነጥሉ ካላለስ ከአራጆቻችሁ ውል አስረን ኢፍትሐዊ እርቅን እንድንፈጥም የታረዱት ሰማዕታት መቼ ፈርመውልናል? አራጆች ከነነፍሳቸው ገደል የወረወሯቸው፣ የአራጆችን ካራ ሲሸሹ አውሬ የበላቸው፣ ባረመኔዎች ብትር ማሰብ የተሳናቸውና ሌሎችም የአካል ጉዳተኞች በእነሱ ስም ፍትህን ረግጠን የእርቅ ውል እንድናስር መቼ ቃላቸውን ሰጥተውናል? በማን ሕይወት ማን ካራጆች ኢፍትሐዊ ውል አስሮ ሰላሙን ይተኛል? በማን የሥቃይ ማገዶ ማን ካረመኔዎች እርሾ ተበድሮ እንጀራውን ይጋግራል? ውል አሳሪዎች ሆይ፣ በግፍ የረገፉት ሚሊዮን ዜጎች እንኳን ለእናንተ ለወላጆቻቸው፣ ለልጆቻቸው፣ ለወንድሞቻቸውና ለእህቶቻቸውስ ኢፍትሐዊ እርቅ እንዲፈጸምባቸው በአውራ ጣታቸው ፈርመው አልፈዋል ወይ? የፍትሕ መብታቸውን እንደ ገዳዮቻቸው እንድትገፉ ለእናንተ መብቱን አስረክበዋል ወይ? ያለፈው አልፏል፣ የሞተ ሞቷል ብላችሁ በርቅ ከረጢት ቋጥራችሁ እንደ ፍሪንዳ ፈርስ ከወረወራችኋቸው እናንተስ ካራጆቻቸው ትሻላላችሁ ወይ? ያለፈው አልፏል፣ የሞተ ሞቷል በሚል ኢሞራላዊና ድዌ አስተሳሰብ እስራኤላውያን ዜጎቻቸውን እንደ ፍሪንዳ ፈርስ በርቅ ቋጥረው ቢወረውሩ የሂትለር ጄኔራሎች ዛሬም እየታደኑ ለፍትህ ይቀርቡ ነበር ወይ ሲሉ ይጠይቃሉ። የዛሬውን አርገውና እርቅን ሽምግልናን ፍቅርንና ሰላምን ተኛ ወዲያ ፉጨት ማሞጥሞጥ እስተሚያሰኝ ቀደምት አባቶቻችን ተክነውባቸው ነበር። እነዚህ የተካኑባቸው መንፈሳዊ ሴቶችም ድንቅ ነይ ሰው መሆን ከጀመረችበት ወይም አዳም ከተፈጠረ ጀምሮ ያለምንም ፖሊስ በሰላምና በፍቅር እንዲኖሩ አስችለዋቸው ነበር። እነዚህን የፍትሃዊ እርቅ ሴቶች ከሰው አራጅ ወንበዴዎች፣ ከእንጨት ሽበት ሽማግሌዎችና ከቀበኛ የሃይማኖት መሪዎች ብንጠብቅ የፍትሃዊ እርቅ ሽመታ ደቡብ አፍሪካ ባልኳተን ነበር። የፍትሃዊ እርቅ ሽመታ ደቡብ አፍሪካ መኳተኛችን የአባይን እናት ውሃ ጠማት አሰኝቶ አስቆዘመኝ። በትዝታ መንገድም ወደ አደግኩበት ፍትሃዊ እርቅ ወሰደኝ። ልጅ ሳለሁ ይላሉ ጸሐፊው፣ ሁለት ጎረምሳ ወንድማማች ያጎቴ ልጆች መንገድ ገፍተው የተከሉትን ተክላቸውን የረገጠ አንድ ሰው ፈነከቱ። ከብዙ ጣውረድ በኋላ ፈንካቾችና ተፈንካቹ ለርቅ ተስማሙ። የፈንካቾቹ አባትና ሌሎች አጎቶቼ ሽማግሌ መምረጡን ዕድል ሙሉ በሙሉ ለተፈንካቹ ሰጡ። ይህንን ሽማግሌ መምረጡን ዕድል የተረከበው ተፈንካችም የፈንካቾችን አባት አጎታቸውንና የኔን አባት ለሽምግልና መርጧቸው እርፍ አለ። ተፈንካቹ ለሽምግልና የመረጣቸው የፈንካቾች አባት ሌላው አጎታችንና አባቴ ጣለባቸው አደራ ከሰማይ የወረደ ያህል ተሰማቸው። ይህ አደራ የከበዳቸው እነዚህ ሽማግሌዎች በአንድ ድምፅ በልጆቻቸው ፈርደው ከዚያ በፊት በዚያ ዘመን ለእንደዚህ ዐይነት ዕርቅ ተከፍሎ የማይታወቅ ገንዘብ እንዲከፍሉና ድንጋይ ተሸክመው እግሩ ስር ወድቀው ተፈንካቹን ከልብ ይቅርታ እንዲጠይቁ አድርገው አስታረቁ። በሽማግሌዎች ፍትሃዊ ዕርቅ የረካው ተፈንካቹም ፍትሕ ይበቃኛል በሚል መንፈስ የሰጡትን ገንዘብ አልቀበልም ብሎ መለሰው። ፈንካቾችም ገንዘቡን አንቀበልም ብለው ትተውለት ሲሄዱ ሌላ ጊዜ ከደጃፋቸው ጣለላቸው። ሽምግልናው ዕርቅን ወለደ፣ ዕርቅም ፍትሕን አነገሰ። ፍትሕን ያነገሰው ዕርቅም ሰላምና ፍቅርን አሰፈነ፣ የሰፈነው ፍቅርም ለጋብቻ አደረሰ። ይህንን የመሰለ ሰላምና ፍቅር የሚያነግሱ የዕርቅ ሴቶቻችን በገዳይ ገዢዎች ገዳዮች እንደ ችግኝ በተከሏቸው የሃይማኖት መሪዎችና ገዳዮችን በሚላላኩ ሽማግሌዎች ጥቅሙ እንዳለቀ ድሪቶ ተወርውረዋል። በእነዚህ ሴቶች ምትክም ጉልበተኛ እንዲያሸንፍበት ፈረንጅ የሸመነውን የድርድር ወይም ሚዲየሽን ሸማ እነ ኤፍሬም ይስሐቅ ሸምተው ዘግተዋል። ይህንን ከምዕራባውያን የሸመቱትን የድርድር ሸማ እየጎተቱም ወንጀልን መሸፋፈን ከጀመሩ ውለው አድረዋል። እነ ኤፍሬም ይስሐቅና መሰሎች በግፍ የተገደሉትን ወገኖቻችንን ፍትሕ ነፍገው ከምዕራባውያን በሸመቱት የድርድር እራፊ አጥንታቸውን እንደ ችቦ አስረው እንደ ጎርፍ የወረደውን ደማቸውን እንደ ስፖንጅ መጠው እንደ ወጥቤታቸው ቆሻሻ ጥለውታል። ይህንን ፍትሕን የገደለ ድርድራቸውንም ብሔራዊ ዕርቅ ብለው ሰይመው ሽምግልናንና ዕርቅን እስትንፋሳቸውን አፍነው ሰውተዋቸዋል። እነ ኤፍሬም ይስሐቅና መሰሎቹ እንደ እኔ አባትና አጎቶቼ ጥጋበኛ ፈንካቾችን በግፍ ከተፈነከተው እግር እንዲወድቁ ሳይሆን በግፍ የተፈነከቱትን ካረመኔ ፈንካቾች እግር ወድቀው ይቅርታ እንዲጠይቁ አድርገዋል። በዚህ ኢሰብአዊና ኢሞራላዊ ድርጊታቸውም በሞቱት ነፍስ፣ በተጎዱት ሕይወት፣ በእኛ ሕሊናና በመለኮት ኃይል ቀልደዋል። እንደዚህ ዐይነቱን ኢፍትሐዊ ዕርቅ የሚያዳውሩ የዕርቅ ሸማ ሰሪዎች ዛሬም እንዳሸን ፈልተዋል። ኢፍትሐዊ ዕርቅ በሙታን ነፍስ በሰው ሕሊናና በመለኮት ኃይል ከመቀለዱም ባሻገር የወንጀለኛን ዕድሜ ያራዝማል፣ የፍትሕ እጦትን ሕመም ያባብሳል፣ የተበዳይን መከራ ያራዝማል፣ ዋንጫ ተቀባይ ወንጀለኞች እንዲፈጠሩም ምቹ ሁኔታ ይፈጥራል። ኢፍትሐዊ ዕርቅ የዛሬዎቹን አራጆች ነጻ ካወጣቸው ኢፍታዊ እርቅን የሚተማመኑ አራጆች ዋንጫውን ላለመቀበላቸው ዋስትናችን ምን ይሆናል? መለኮት የፈጠረውን ሰው ያረደ ነፍሰ ገዳይስ እንዴት በኤፍሬም ይስሐቃዊ እርቅ ነጻ ይወጣል? ፍታዊ እርቅ ብቀላን አስወግዶ በፍቅርና በሰላም ስለሚያስኖር ልንፈጽመው ይገባል። ፍትህን ያገለለ እርቅ ግን ገዳዩን አድኖ ተገዳዩን ደጋግሞ ስለሚገድል የህሊና አረፍትና ሰላምን ይነሳል። ስለዚህ ዛሬ በእኛ በአቅመ ቢሶች ባይሳካም አቅም ያለው ሲፈጠር ሰማዕታት የዛሬ ሚሊዮን ዓመትም ቢሆን ፍትህ ያስፈልጋቸዋል። እየለገምን አቅም አጥተን ከቀረንም ፍትህ የሚከበርባቸው እንደ ሆላንድ ያሉ አገሮች ከፍትህ ችሎት ያቀርቧቸዋል። ወንጀለኞች ከፍትህ ችሎት ለመቅረብ በሰው ደም እንደ ቁምቡር ሲያበጡት ሥጋዎቻቸው ቆሞ መሄድ አይኖርባቸውም። ወንጀለኞች ከመቃብር ምስጥ እየበላቸውም ስማቸውና ሰይጣናዊ ግብሮቻቸው እየተዘረዘሩ ከፍትህ ችሎት መቅረብ ይኖርባቸዋል። ፍትህ ከፍትህ ችሎት ስትገኝ የፍትህ አባት መለኮትና ፍትህ ናፋቂ ሕዝብም ይደሰታል። መለኮትና ሕዝብ ሲደሰቱም ፍቅር እንደ አበባ ይፈካል፣ ሰላምም እንደ መንፈስ ይሰፍናል። ፍቅርን እንደ አበባ የሚያፈካና ሰላምን እንደ መንፈስ የሚያሰፍን እውነተኛ እርቅ ከፍትህ ይመነጫል። ይህንን ፈር ስተን በኢፍትሃዊ እርቅ ገደል እንደ ነፋስ ከነጎድን እንዘጭ እምቦጭ ብቻ ሳይሆን መንደባለልም ይመጣል። ልግመኛነታችንን፣ አቅመ ቢስነታችንን፣ ፍርሃታችንን፣ መሐል ሰፋሪነታችንን፣ አድርባይነታችንንና ከርሳምነታችንን ለመሸፋፈን የሰማዕታት አጽም በርቅ ራፊ ጠቅለን እንደ ማድቤት ቆሻሻ ለመጣል ማንፈራገጡን ማቆም ይኖርብናል። ይህንን መንፈራገጥ ካላቆምን እንደ ቆሻሻ የጣልነው የሰማዕት ሕይወትና ታሪክ በጽኑ ይወቅሰናል። ባስመሳይ ሃይማኖተኝነት፣ ባጉል ሽምግልና፣ በስመ ምሁርነት፣ በታይታይ አገር አውራነት ወይም ከእውነት በሚያላትም ይሉኝታ ወገባችን አደግድገን የፊታዊ እርቅን ዘፈን በከበሮ ከደለቅ የሰማዕታት ነፍስ በምድርም በሰማይም ይፋረድናል። እውነተኛ እምነት ከሥራ ውቅያኖስ እንደሚቀዳው እውነተኛ እርቅ ከፍትሕ ባሕር ይጨለፋል። ይህ ካልሆነ ያዕቆብ በመልእክቱ ሥራ የሌለው እምነት የሞተ ምዕራፍ 2 ቁጥር 17 እንዳለው ፍትሕ የሌለው እርቅም የሞተ ይሆናል። ሰማዕታት የፍትሕን ፍሬ ይቀምሱ ዘንድ ስኖር ሥጋዬ ሳልፍም ነፍሴ ይጮኻል አመሰግናለሁ በማለት ጸሐፊው ምክረ ሐሳባቸውን ያጠቃልላሉ።
የኢትዮጵያ ሰማይ ፍትህ ሲል ይጮሃል። የፍትህ መዲና ሲሉ እንዳልሰየሙት ሰው በልክ ተሰርቶ እንዳልበቀለባት መጣፍ ባባይ አስሮ ሄደን እንዳላላት ዛሬ ሀገራችንን የፍትህ ድርቅ መታት ማተብ የቦጨቀ ወሮ በላ ወሯት ተዳር ዳር አፈሩ በደም ተበክሎ ወንዝና ጅረቱ ፈርስና ደም ኮርሶ አራጁ ይቀርባል በገንዘብ ተከሶ የሙስና ገንዘብ ለችሎት ሲበቃ የህዝብ ደም ፈሶ ደረቀ ደረቀ እንደ ጭቃ ተሰማተ መቃብር ችሎት ተቀምጦ የኢትዮጵያ ዳኛ በፓስተር ታዞ ለገንዘብ ፍርድ ሰጠ ለሰው ነፍስ ቀርቶ ተሞያሌ ቀይ ባህር ተወለጋ ሐረር ተራያ ወልቃይት ተጋምቤላ ማፈር ጋራው ሸንተረሩ ተራራው ይናገር ወንዝና ጅረቱ ሸለቆ ይመስክር በይህ አደግ ዘመን አፈሩ አጥንት ጎርሷል ነፍስ ስጋንትቶ ደመ ከል ሆኗል ቃሉን ይስጥ ጋምቤላ ሱንቱን ደም የጠጣው ይናገር በደኖ ስንቱን ነፍስ የበላው ይመስክር ኦጋዴን ሬሳ ጎታችው ይናገር ወልዲያ ዮሴፍን ያጣው ይመስክር ራያ ለሺህ ያለቀሰው ይናገር ወልቃይት ስንቱን የቀበረው ይመስክር ባህር ዳር ወጣቶችን ያጣው ይናገር ጎንደርም ስንቱን የቀበረው ቃሉን ይስጥ አምቦም ብዙ የቀበረው ይመስክር ተጉለትም ስንቱን የቀበረው የሰማዕታት ነፍስ እየወቀሰን ነው። ያንጎራጉር ጊዮን ስንቱን የጠረገው ያፏጭ ተከዜም ደምን የጎረሰው ተከዝ ይበል ባሮም አጥንት የጎረሰው ይቆዝም ሸበሌ ሬሳ ጠራጊው ይህ አደግ መደዳ ህዝብ በጦም ሲያርደው ይመስክር መቃብሩ አሰፋን የበላው ይመስክር ከፈኑ አስራት የለበሰው ይመስክር መስቀሉ ተሳሙኤል ያለው ይመስክር ማተቡ ጎቤ ያጠለቀው ፍትህን ተጦቢያ ጎርፍ እንደወሰደው የይህ አድግ ውሾች የከረሙ ታብደው በቀን በጨለማ የህዝብ ደም ተጥተው የሚከሰሱበት ገንዘብ ሙስና ነው። ሁለታቢ ዜጋ ሰማት አሳርዶ ሲቀመጥ አይቀፈው ታራጁ ጋር አብሮ የኢትዮጵያ ምድር የኢትዮጵያ ሰማይ ላንቃውን ብርግዶ ሆድ እቃው ሲታይ የፍትህ ያለ ሲል አሁን ይጮሃል። በላይነህ አባተ ግንቦት 2012 ዓመተ ምህረት
ክብሯን አድማጮቻችን አሁን ወደ ውይይት እንገባለን። ለውይይት የጋበዝኳቸው የኢትዮጵያ አንድነት ሬዲዮ ባልደረቦቼ አቶ ንጉሱ ታምራትና አቶ ተኮላ ወርቁ ነው። ባለው የአገራችን ተጨባጭ ሁኔታ ዙሪያ አንዳንድ ውይይቶችን ለማድረግ ጋብዣቸዋለሁ። እንድትከታተሉን ግብዣዬ ነው። እንደምታውቁት ሁላችንም ወይም እንደምንረዳው ሀገራችን በከፍተኛ የፖለቲካ ውጥረት ውስጥ ትገኛለች። ይህንን የፖለቲካው ጥንቅጥ እንዴት ትገልጹታላችሁ? ለምሳሌ ጠቅላይ ሚኒስትሩ ሰሞኑን የተፎካካሪ ፓርቲዎች ስብስብ በሚል ስም አንድ ስብሰባ አካሂደው ነበር። በዚህ ስብሰባ የተገኙት የኦኤልኤፍ ወይም የኦነግ ስብርባሪዎች ብቻ እንደነበሩ ተመልክታችሁ ይሆናል ብዬ ገምታለሁ። በዚህ ስብሰባ የአንድነት ኃይሎች የተባሉት ፓርቲዎች ወይም ስብስቦች በጭራሽ አልተገኙም። እና ምንድን ነው ይሄ አካሄድ በወያኔና በኦነግና መሰሎቻቸው የተደረገው የ1991ን አገር አጥፊ ድርድር ታሪክ ተመልሰን እየደገም ነው ይሆን? እስኪ አቶ ተኮላ አንተ ጀምርና አቶ ንጉሱ በዚህ ዙሪያ የሚሰጥና ሐሳብ ደግሞ
ሰማ። እሺ፣ አመሰግናለሁ አቶ ወርቁ። ሰፊ ጥያቄ ነው። በተወሰኑ ደቂቃዎች ማጠቃለል ከብዳል። መጀመሪያ ግን አንተ ላልከው ተቋሚ ነው ተፎካካሪዎች ላልከው ነገር ትንሽ መሻሻል ያለበት ነገር ይመስለኛል። ተፎካካሪ የሚለውን ቋንቋ እንጃ በሰለጠነውም ዓለም ፓርቲዎች ተፎካካሪ ናቸው አይባልም፣ ተቃዋሚዎች ናቸው እርስ በርሳቸው። ምክንያቱም አይመጣጠኑም። ስልጣን ላይ ያለ ፓርቲ ከሌሎቹ ጋር አይመጣጠንም። እና ተፎካካሪ በአንድ ሜዳ ላይ በእግር ኳስ ሜዳ ጨዋታ ላይ በእግር ኳስ ጨዋታ ላይ 11 ተጫዋች ገብተህ አንተ 15 ነው የማጫወተው የኔ ቡድን 15 ነው ያንተ 11 ነው እያልክ የምትሄድ ከሆነ ተፎካካሪ አይደለም። ማን ያ ውድድር በተቃዋሚ ነው ማለት ያኛው የሚሰለፈው አነስተኛ እንትን ያለና ኢትዮጵያ ውስጥ በእናብይ የተያዘው ፈሊጥ እነሱ ሚዲያውን ይዘዋል፣ እነሱ ገንዘቡን ይዘዋል፣ እነሱ ገንዘብ መለመን ይችላሉ፣ የፈለጋቸውን ፓርቲስም ይለውጣሉ። ለሌሎቹ ግን ሰላይና መተዳደሪያ እንኳን የላቸውም በሚዲያውም ቀርቦ ለመናገራቸው። እና ስለዚህ ይሄ ቋንቋ እነሱ እያጎረሱን እያስለመዱን ስለሆነ የተፎካካሪ የሚለውን ነገር ቀልድና ፌዝ ይመስለኛል። ተቃዋሚ ተብሎ መጠራት አለበት፣ አለበለዚያ ትንሽ እንትን ፌዝ ነው የሚመስለኝ። የኢትዮጵያን ተጨባጭ ሁኔታ የሚመለከት ትልቁና አስኪ ሁኔታ አሁን በአሁኑ ጊዜ ያለው የኮሮና የኮቪድ-19 ጉዳይ ነው። እስካሁን ብዙ ነገሮች ሰፊ እንትን አለመድረሱ ሰየው ነው፣ እግዚአብሔር ተመስገን ነው መባል ያለብን ማለት ያለብን የያዘውን ያህል ይዘዋል። እሱ ትልቁ ስጋት ነው ሀገሪቷ አሁን ያለችበት ሁኔታ የሚመለከት። እሱንም እንግዲህ ለመወጣት የግዴታ የምዕራባውያኖች እርዳታ ያስፈልጋል። እስካሁን ደስ ያልገባው የተያዘ የሚባለው ቁጥር በጣም አነስተኛ ስለሆነ መከላከሉ ትልቁ ኃላፊነት ነው እና እሱን እየተሰራ ነው። ሌላው በዚሁ በወረርሽኙ ተሳቦ ኢትዮጵያ ውስጥ እንደ ፖለቲካ ድርጅቶች መሪዎች እነሱ የማይፈልጓቸው እና አብይና ጓደኞቹ ጽንፈኞቹ የማይፈልጓቸው እየተዋከቡ ነው። ይሄ ራሱ ሽፋን አድርጎ የኮቪድ-19 አሁን ልክ እንደ ትልቅ ማርሻል እንትሎ አድርገው አስቸኳይ ጊዜ አሁን እንትን አድርገው ምን ብለው ግን የሚያዋክቡትና ያንን ተጠቅመው እንትኑ ያው ሰው ዜጎች መብታቸው እየተገፈፈ ነው እና ይህ አንዱ ትልቁ ያስከተለው መዘዝ ነው። ይህን እየተጠቀሙ ለራሳቸው ፖለቲካ ራሳቸውና አናቢ ለመቆናጠጫቸው እንዲሆናቸው ይሆናል። ሌላው በአማራውም አካባቢ ያው የሚሰሩትን ስራ እየሰሩ ነው። አሁንም አላባራም፣ ተንኮሉ፣ ግፉ፣ ማፈናቀሉ በየትም ቦታ እንደቀጠለ ነው እና ይህ እንግዲህ ኢትዮጵያን የሚገልጸው ይመስለኛል። ድርጅቶችን ከእንትን ከማለት ከማሳደድ እና እንትን ከማለት ጋር ሌላው የኑሮ ውድነቱ ከፍተኛ ጣራ ደርሷል። እሱን እንግዲህ ኢትዮጵያ እየለመደው ነው። ሆኖም ግን ያው እየባሰ ነው የሚሄደው። ይህ አንዱ ትልቁ እንዳውም አሁን አንድ ሪፖርት ወጥቶ ነበረ። ይሄ ኮቪድ-19 ምክንያት እንዲህ ከቀጠለ ብዙ ሚሊዮን ሰዎች ስራ ፈት ይሆናሉ የሚል እንትን አለ። እንግዲህ ስራ ፈት መሆን ኢትዮጵያ ውስጥ መቼም ያው ሁላችንም እንደምናውቀው የኖርንበት የተፈጠርንበት ሀገር ስለሆነ ቤተሰብ ይፈታል። አንድ አንድ ሰው ከሰራ 10 ቤተሰብ ነው የሚያስተዳድረው ያ ሁሉ የረሃብ እንትን ነው የሚያመጣው ሌላው ትልቁ የሚደረገው ዘመቻ አገር መሸጡና ለኦሮሞ ባለ ሀብቶች አገይቷን አንጥሩ ሀብት ማሸጋገሩ በሰፊቱ ተያይዘውታል እና ከዚህ ጋር እንግዲህ ያለው ሸፍጥም ተጨምሮበት የአዲስ አበባ ውስጥ ያው አንበኩ በወረርሽኙ ምክንያት አትውጡ ይባላል ግን ሰው ያፈናቀሉ ሜዳው ሲጣሉ ለላውሬ ለቸደፈር የእንትን ያው ይሄ ነው እየተካሄደ ያለው ኢትዮጵያ ውስጥና ትልቁ ፍቅር ስጋት ያለው በዚህ በወረርሽኙ ጉዳይ ነው እሱን ህዝቡ ባንድነትና በስም በፈለገው ሁኔታም ይሁን በጸሎትም ይሁን በሌላ መንገድ ለመከላከል የሚያስችለውን ነገር ፋታም ያገኛል ስለዚህ አዲስ አበባ ህዝብ በተለይ ስቃውን ያየ ነው ሌላው አሁን በሰሞኑ የሚደረገው ነገር ይሄ መስቀል አደባባይና ጃን ሜዳን ለባለሀብቶች ለመሸጥም ይሁን ወይንም ለኤርኤችአ በአል ማክብሪያ ሊሆን ይችላል መስቀል አደባባይን የውሃ መቋጠሪያ እንትን ለመስራትና ዙሪያውን ዛፍ ተክለው ያው ፈረሶቻቸውን ለማሰሪያ ለማድረግ እየሰሩበት ይመስለኛል ይሄ እንግዲህ የኔ የምገምት ነው ለምን ያን ጉርጓድ እንደሚቆፍሩ ዛቦታ በፊት እንደውም የታች የመኪና ማቆሚያ ለመስራት የሚል ነበረት ምክንያት ተሰጥቶት ዛቦታ ላይ 100,000 ህዝብ የሚቆምበት እንት ላይ ከታች የማቆሚያ ቦታ ሰራሉ ማለት ፌዝ ነው ነው ኢትዮጵያን ህዝብ ማታደል ካልሆነ በስተቀር ያ ሁሉ ብዙ 100,000 ይወጣ የሚቆምበት ለማንኛውም ግን ምናልባት ይችል ይሆናል መሬቱ ታች ማለት ግን ይሄን አይደለም ያደርጉ ያሉት ውሃ ለኤርቻ እንደውም ሰው ይወሽ መልስ ነው የውነትን ነጋገር ካልንኮ ይሄ የኦሮሞች ቦታ ነበር ድሮስና ክብር የነበረው መስቀል አደባባይ ነበር ብሎ ነው የመለሰላቸው ለሌሎቹ ቤተክርስቲያኑ ኢትዮጵያ ኦርቶዶክስ ክርስቲያን ተቋማን አቅርባለችና በአጠቃላይ እነዚህ ነገሮች ናቸው በግዙፍ ከነበረው ሁኔታ የፖለቲካው ጥንቅጥና ህዝብ ማዋከብ በአማራ አካባቢ መግደል ማሳደድ መሳሰሉት ነገሮች ማሰር ዘረኝነቱም እንዳለ ነውና ኢትዮጵያ ከጊዜ ወደ ጊዜ ከድጦ ወደ ማጡ እየተሻገረች ነው ያለው ፖለቲካው ሁኔታ እንግዲህ ባጭሩ ነው ብዙ ማንሳት የምንችላቸው ነገሮች አሉ ዓለም አቀፍ ሁኔታ ምናልባት በሌላ መንገድ እንመለስበታለን ያለው እንግዲህ በእኔ አስተያየት እነዚህ ነው ማነሳቸው ወንና ነጥቦች
ጥሩ አይ ደህና አቶ ንጉሱ አዳምጣዋል አቶ ተቆላ የወረወራቸውን ሐሳቦች ባንተ በኩል የምትጨምርበት ሐሳብ ካለ እስኪ እንደልስተ
አቶ ተቆላ ዝርዝሩን ጥሩ አርጎ አስረድቷል ያለው ሁኔታ ዋናው ነገር ምናየው በሀገር ሙስ መቼም ዛሬ ኢትዮጵያ ምናየው በጣም የሚገርም የሚያሳዝን እየገለበጡ ብቻ ነገሮችን ማቅረብ ነው በሌላው ሀገር ያዩትን ኢትዮጵያም ውስጥ እንዲህ እየሰራን ነው ያሉ ለራሳቸው ሽፋን አሽከርነታቸውን ለበላዮቻቸው ለማረጋጋት የሚወስዱትን እርምጃ ብቻ ነው የሚያሳዩን ይህም የህዝብን ንቀት ጋር የተያዘ ነው እና የህዝብን ንቅናቄ ለመቆጣጠር ወይም ሞብ ኮንትሮል የሚሉትን በግለሰብ አማካይነት ይሄ አሁን በሰፊው እንኳን በኢትዮጵያ አይነት ሀገርና እነዚህ ዛሬ የተናጋው የካፒታሊስት ኢኮኖሚ ህዝብን ለመቆጣጠር አሁን በተለይ በዚህ በቫይረስ በዚህ በኮሮና ቫይረስ ምክንያት አግኝተው የህዝብን ንቅናቄ ለመቆጣጠርና ሰውን ለየብቻው በመቀመጥ በዚህ የበሽታ መስፋፊያ የሆነውን የማህበራዊ ኑሮ ሁሉ ቀውስ በመፍጠር ላይ ነው ያሉት ይሄንን ደግሞ እንግዲህ አሁን ታለው ታላቅ ቀውስ የኢኮኖሚ ቀውስ ጋራ እያያያዝን ለወደፊት የምናየው ነገር ነው የሚያስከትለው የማህበራዊ ኑሮ ቀውስ የኢኮኖሚ ቀውስ በቀላሉ የሚታይ አይመስለኝም ይሄም በ1929 እንደ አውሮፓ አቆጣጠር በአሜሪካን የደረሰው ታላቅ ኢኮኖሚ ውድቀት ያን ጊዜ አሜሪካን ሲያነጥስ ሌላው ዓለም ጉንፋን ይዘዋል የሚል አነጋገር ተፈጥሮ ነበር ዛሬ ሁሉም የተበከለ አየር ይዞ አንዱ ባንዱ ላይ ያሳለ ሁሉም የተያያዘ ችግር ፈጥሯል የዚህ ካፒታሊስት ኢኮኖሚ ትልቅ ውድመት ላይ በመሆኑ የወደፊቱን እንግዲህ የሰው ልጅ መተዳደሪያና የሰው ልጅ የወደፊት ንቅናቄ እንዴት እንቆጣጠረው አለን የሚል የገዢዎች ስርዓት አዲሱን የኢኮኖሚ የማህበራዊ ኑሮ የፖለቲካ ስርዓት እንዴት በሚዛናዊ መንገድ መያዝ እንችላለን የሚለው በዓለም አቀፍ ደረጃ ላይ ሁሉ ለነመለከተው የሚገባ ወደ በኋላም ቢሆን ሌላ ጊዜም ቢሆን የምናተኩርበት ጊዜ አለን እና አሁን ዋናው መመልከት ያለብን ይሄ በአንድ ሀገር ብቻ የተከሰተ ሁኔታ ሳይሆን ዛሬ በሀገር ደረጃ በአህጉር ደረጃ በዓለም አቀፍ አካባቢ የተያያዘ ነገር መፈጠሩ ሁሉንም ሊያሳስብና ሁሉንም በየውይይት መድረክም እየተገናኘ ተዚህ በፊት በእኛም ሬዲዮ እንደሚደረገው አሁንም ለወደፊት መደረግ እንዳለበት የተለያዩ የሙያ ዘርፍ ያላቸውን ሰዎች በማነጋገር በመወያየት ሁላችንም ተሳትፏችንን እያጠናከርን የሀገራችንን እና በጠቅላላው የዓለምን ህብረተሰብ የወደፊት እድል በምን አይነት አስተዋጽኦአችንን ማድረግ እንደምንችል በትጋት መከታተልና በትጋት መስራት ይጠበቅብናል ብዬ አምናለሁ።
ትክክል ነው አቶ ንጉሱ። ልክ ነህ። በዓለም አቀፍ ደረጃ የተፈጠረው ቀውስ ስለሆነ በዓለም አካባቢ በጠቅላላ በዓለም አቀፍ ደረጃ ምን አይነት ቀውስ ሊያስከትል እንደሚችል ወደፊትም በኢኮኖሚውም በማህበራዊውም በፖለቲካውም ደረጃ ምን አይነት አስቸጋሪ ሁኔታ ሊፈጠር እንደሚችል ወደፊትም እና ይሆናል። ኦፍ ኮርስ ባለሙያዎችን እየጋበዝንና ሐሳባቸውን እንዲሰጡን ወደፊት ሙከራችን ይቀጥላል። እስኪ ወደ ቀጣዩ ጥያቄ ልሄድና የኢትዮጵያን ህልውናን እየተፈታተነ ካለው የድንበሩ ዝግብ ጋር ተያያዥነት ያለው ጥያቄ ላንሳ። ሰሞኑን የኤርትራው ኢሳያስ አሁን ደንበሮች በተዘጉበት ሰዓት ለጉብኝት በሚል ወደ ኢትዮጵያ መጥተው መምጣታቸውን ታስታውሳላችሁ። እሳቸው በተመለሱ በሳምንት ባልሞላ ጊዜ ደግሞ የመከላከያ ሚኒስትሩ ለአንድ ቀን ይሁን ለሁለት ቀን ጉብኝት አዲስ አበባ ድርሰው መመለሳቸውን ታውቃላችሁ ወይም ሰምታችኋል። ሱዳን 5 ኪሎ ሜትር ዘልቃ በገንደር ውስጥ ገብታ ካምፕ መስርተው የገበሬዎቹን በሬ ያረዱ የሚበሉበት ሁኔታ ተፈጥሯል። ያለማንም ተቃውሞ መንግስት በዚህ ዙሪያ የሚሰጠውም የሚያመላክተው ምንም ነገር የለም እና የዚህ ጂኦፖለቲካል አንድምታው ምን ይመስላችኋል? የዛ አካባቢ ወጥንቅጥ ወደ ምን ይወሰደን ሊሆን ይችላል? በሱዳን በዚህ ዘልቆ መግባትስ ጀርባ ግብጽ ልትኖር አትችልም ወይ? ወይም የግብጾችስ ቢሆኑ ራሳቸው የሚለው ጥያቄ በብዙ ኢትዮጵያውያን ዘንድ እየተነሳ ነውና ምንድነው ወዴት ይሄድን ነው? እና ያካባቢ የጦር ቀጠና የጦርነት ቀጠና ለማድረግ የሚደረገው ስራ በምን መልኩ ታዩታላችሁ? አቶ ተኮላስ ከካንደል ጋር
ይሄ ማለት ትልቁ የኢትዮጵያን ህልውና የሚፈታተን በጣም በረጅሙ የሚቆይ ፖለቲካ ቀውስ ይመስለኛል። ጠቅላይ ሚኒስትሩም ባለፈው ሁለት ሳምንት ነው አገሪቷ ልትወረር ነው ወራሪውን አልተናገረም በውስጣችን ባንዳ አለ የሚልም በመናገር እነማን ባንዳነት ነው የሚያገለግሉ እንጃ። እኛ መቼም በታሪክ በኢትዮጵያ ፖለቲካ ታሪክ ውስጥ በባንዳነት የሚታወቀው አንዱ አብይ ነው። ሌላ ማንም አልነበረም። ከወያኔ ጋር የሰራ ባንዳ ሆኖ የሰራ ሰው ነውና ባንዳ አለብን ባንዳዎች አሉ በውስጣችን ብሎ ሲከሳቸው እዛ አዳመጡት። እኛ ባንዳዎች አይደለንም አላሉም።
ብጤዎቹ ናቸው
አንድ ላይ ስለነበሩና ለማንኛውም ይሄንን ሰውየው ግልገል ፋሽስት ነው በእውነቱ። ሱዳን ወደ በገምድ ጎንደር መሬት መውሰዷ ተነግሯል። ያውቃል ምን እንደሚካሄድ ካሁን ቀደም እንደደመቀም ቀደም ሲል የሰጡት እንትን አለ ብዙ ኪሎ ሜትር አሁን እንደውም 65 ኪሎ ሜትር ነው ገብታለች ወይም ሱዳን መሬት ይዟል የሚባለው ለመሬቱን ሰጥተውታል። ያውቃል ያው መቼም የፖለቲካ ጨዋታና ቁማር ለመጫወት ስለሚፈልጋ ነው በስተቀርና ይሄ አንድ ትልቁ ተጽኖ በዚህ ምክንያቱም አማራው ላይ የሚያሳድሩ ተጽኖ በዚህ አማራው የኔ የሚለውን እንትን ግዛቱን ለማስነጠቅ የሚደረግ ሴራ ስለነበረ አሁንም ቀጥሏል። በዚህ ጉዳይ ላይ ያው ነብይ አደን እጃቸው አለበት እጃቸው እየተመዘዘ ቢይ የሚያስፈርማቸው ነውና ወራሪው አሁን ግን ችግሩ የሆነው ምንድነው? ይሄን በሚናገርበት ጊዜ የአባይ ጉዳይ ከዚህ ጋር ተያያዘ ነው። ምክንያቱም ሱዳን አሁን አቋሟን ለውጣለች ወደ ሱዳን ተጠግታለች እንደው በሰሞኑን ይቀጣ ሱዳን ወደ ግብጽ እንተናብላለች እንደው ሰሞኑን ግብጽ ወደ አራት አይሮፕላን የኮሮና እንትን ማን ነው እዚህ ወረርሽኝ በሽታ መከላከያ ስጦታ በመላኳ ትልቅ እንትን የዜና ሽፋኑ ነው እንትን ልነበርና እንደውም እንትና ፕሬዝዳንቱ የግብጽ ፕሬዝዳንት ለሱዳን የጤና ጥበቃ ሚኒስቴር ሲያስረክብ ፎቶ ምናምን ስታዩ ልክ ትልቅ እንትን አድርገው ነው አሳብጦ እንትን ያደርጉትና አሁን በዚህ በሱዳን መግባትና ማያዝ ግብጾች ሁሉበት ብሎ መናገር ያዳግታል ምክንያቱም አሁን በቅርቡ ሰሞኑን ሰምታችሁ እንደሆነ ይታ ግብጽ ለተባበሩ መንግስታት እንትን ብላለች አመልክታለች ይሄን ጉዳይ ፍቱልኝ አባይ ምንግባታ ይባል ነገር መቆም አለበት ብላ ይጻፈችው እና ይሄን ጥያቄም ታቀርበት ጊዜ ለአረብ አገሮች ሁሉ ማመልከቻውን አስገብታ ፍላጎቷን ነግራ እነሱን በተጠቀቀ ላይ ናቸው ምን አቋም እንደሚወስዱ ግን ከሚወስዷቸው አቋሞች ኢትዮጵያ ህልውና አሁን በዚህ በሱዳን በኩል ያለውን ተተን ከበሌላ በኢኮኖሚ ማጻረብ ቢሆን ጅቡቲን ወደምትቆጣጠረው እነ ዱባይ እና ማናቸው እነ ኩዌትና እነ አረብ ኤምሬቶች ናቸው የሚቆጣጠሩት ኢትዮጵያ አሁን በዚህ በሱዳን በኩል ያለውን የድንበር ማነው የወደቧን እንትን ዘግቻለሁ ብሏል አገዛዙ በጅቡቲ በኩል ነው የሚያስገባው ማንኛውንም እቃ አሁን በጅቡቲ ወደሚቆጣጠሩና ዋጋውንም ተመኑንም ታሪፉን እንትን ይያሉ የሚቆጣጠሩት ሌሎች ሀገሮች ናቸው አረቦች ሀገሮች ናቸው አረቦቹ ከግብጽ ጋር ከቆሙ የኢትዮጵያን ኢኮኖሚ ሊያንበረክኩት ይችላሉ በአቁም ይሄንን ግብዳታን አቁም ነው ወታደር መላክ ያስፈልጋቸው በተለይም አሁን በኢትዮጵያ ባላት ኢኮኖሚ ችግር ምክንያት ኩዌትና የተባበሩት አረብ ኤምሬቶች በዱቤ ነው የሚሸጡት አንድ አመት ሆኗቸዋል ነዳጅ በዱቤ ነው የሚሰጡት ለኢትዮጵያ መንግስት ለመቸም ግንኙነታቸው ፍቅራቸው ምን እንደሆነ ባንረዳውም ያው በኢትዮጵያ ውስጥ ማለት ብዙ መሬቶችን ወስዷል አረብ ኤምሬት ሳይታቸዋል በለጋራ አካባቢ ብዙ ስፍራዎች ተሰጥቷል በግዢ መልክ እና በይክ በሽርክና ውስጥ ያሉበት ነው እና አሁን በቀጣው እርምጃ ያባይ ግንባታ አሁን እንደውም ደሞ ሰሞኑን ሁለት ተርባይን ትኖችን ሊያንቀሳቅስ የሚችል ውሃ የሞላ ነው
በዚህ ጀምራለን ካንትራት
ይሄንን ሲግናል ይሄንን አይነት ምልክቶች የሚሰጥበት ጊዜ አገዛዙ ሱዳን ተቀማን ነው ግብጽ ተንቀሳቀሳለች ሁሉ ጊዜ አንዳንድ ነገሮችን ብቻ የሚወሰድበትና አሁን ተቀጣው ነገር ምንድነው የኢትዮጵያን ጉሮሮ የሚያቆመው አንዱ ትልቁ ነዳጅ እንዳይሸጥ ያስደርጉ ይችላሉ ነዳጅ ለኢትዮጵያ እንዳይሸጥ ብለ ያስቆም ይችላሉና ግብጽ ለኩዌትና ለአጋሮቻቸውና ኢትዮጵያ በዚህ በሱዳኑ ድንበር ብቻ ሳይሆን በአጠቃላይ በዚህ በአባይ ተርሶ ተጽዕኖ እየሰፋ እንትን ይያዘው ይመጣውማ ይሄ ነገር እንዴት ፍች እንደሚያገኝ አይታወቅም አሜሪካ እንድትፈርም ጠይቋል ኢትዮጵያ ይሄንን ማሁን ሰሞኑን በቅርብ እንትን መልእክተኛ እንትን ብለዋል ነው የሚባለው እና ይሄ እንቆቅልሽ አልተፈታምና ኢትዮጵያ ወን ልክ ነው ጠቅላይ ሚኒስትሩ ህልውና አደጋ ላይ ነው ህልውና አደጋ ላይ ነው ያን እንዴት መከላከል ይቻላል በምን ፖለቲካ አገር ውስጥ አንድ ሰላማዊ ሆነ ነገር ህዝብ አሁን አቀፍ ሆነ አንድነትን የሚያስተጋባ የኦሮሞችን የበላይነት የሚያነግስ ኦሮሞችን ወራራና ወራሪነትና ሀብት መንጠቅና ህዝብ መጨፍለቅን የሚያቆም እስካሁን ድረስ የኢትዮጵያ ህዝብ በዚህ ጉዳይ ላይ በተመልካችነት የሚመለከት ነው መስለኝና አደጋው ከፍተኛ ነው ይሄንን አደጋ ለመከላከል እርግጥ ህዝቡ እንግዲህ በምን አመራርና በምን ስለ እንደሚቋቋመው እንደሚቻል አቅም ግን የናብይ ፖለቲካ አገሪቷን መቀመቅ እየከተታት ነው የናብይ ፖለቲካ ከውጭ ማገር ያለውን ግንኙነት አገሪቷን ህልውናዋን ሽጧታል በልዩ ልዩ አድርጓል ኢትዮጵያ ዝም ያቀው ነገር የለም በውልም በሚመለከት ከኤርትራ ጋር ያለውም ስምምነት ምን እንደማይታወቅም እንደ ታክሲ እንደንትን ከአንድ ከተማ እንደሚመላለሳል ሰውየውም ኢትዮጵያ ዝም ያቀው ነገር የለም እና ካሁን ቀደም ስልጣን ላይ የመጣበት ጊዜ ምንድነው ያለው አብይ ከእንግዲህ ወዳ ኢህአዴግ በሚስጥር አይሰራም ፓርላማው ተሰብስቦ ውሳኔ ሲያሳልፍ በግልጽ እንደውም በቴሌቪዥን ታውታላችሁ በግልጽነት ባለው ነው ማንኛውም ውሳኔ ማንኛውም ሙል ህዝቡ ሳይያቀው አንሰራም አለ እንደዚህ ነው ያለው ተናገረው አሁን ከኤርትራ ጋር ሙል እንደሚያደርግ ከኩዌት ጋር ምን ሙል እንዳደረገ ከማንም ጋር ሙል እንዳደረገ የሚታወቅ ነገር የለም እና የኢትዮጵያ ህልውና የተንጠለጠለው የቆመው ምንም ተለው በእነዚህ አሁን ገዢዎቹ አጅ ነው ያለው ገዢዎቹ ደግሞ የኦሮሞን የበላይነት ለማንገስ የሚሰሩ ናቸው እና ኢትዮጵያ ለመበታተን የሚሰሩ እስከሆነ ድረስ የኢትዮጵያ ህልውና ከውስጥም ከውጭም አደጋ ላይ ነው ያለው እናን የምለው እንደዚህ ነው ብዙ ጣጣ ያለበት ነው እና ብዙ ዝርዝሮች ውስጥ መግባት እንችላለን እስቲ እንግዲህ ይቀባኝ
ለክነ ስጋት እንረጋጋው ለሆነም በእውነት በአረቦች መከበባችን በስፋት እየተገለጸ ነው። በነጅቡቲም የአረብ ሊግ ኦፍ ምንድነው የአረብ ሊግ የሚባለውን ድጋፍ እየሰጡ ናቸው። ከግብጽ ጋር እንደሚቆሙ ሶማሊን ጨምሮ ምን ያክል እንደተከበብን ምናየው ነው። ምንም ከባዱ ጥንቅት ውስጥ እንደሚያስገባን ነው የምንረዳው። አቶ ንጉሱ በዚህ የምጨምረው?
አዎ ትንሽ የምጨምረው፣ አሁን የተከስከው ለምሳሌ የአረብ ሊግ አለ። እዚህ የአረብ ሊግ የሚባለው ጅቡቲም ኤሪትሪያም የሚባለው አሁን የተፈጠረው መንግስት አባል ሆነዋል የዚህ የአረብ ሊግ። ከዚህ ሌላ ትንሽ ልጠቅስና ላስታውስ የምፈልገው የእነ አብይ እኮ መንግስት ምስቅልቅል እኮ የወጣበት ነው። አሁን ለምሳሌ በየጊዜው አሁን ይሄ ረመዳን ጾም መጥቶ እንግዲህ አላውቅም ትሄድ አላውቅም እንጂ እቺ የእሱ የሰላም ሚኒስትር ብሎ የሾማት አለች ለምሳሌ መውፈሪያት ጠዋትና ማታ እየሄደች እዛ የሳውዲ አረቢያ ተሪያድ መንግስት ጋር ግንኙነት እንደምታደርግ የቀን ፀሐይ የሞቀው ነገር ነው። ምንድን ነው እየሄደች ጉብኝት የምታደርገው? ምንስ እያቀረበች ነው የምትመጣው? ተዛም አልፋ የአረብ ኤሚሬቶችን አካባቢ እየሄደች እየጎበኘች ትመላለሳለች። የዚህን ሁሉ ዝርዝሮች በግልጽ ማወቅና መጠየቅ የኢትዮጵያ ሕዝብ አለበት። ተዛ ውጪ ያው ቅድም የተጠቀሰው የአረብ ሊግና አሁን ከኤሪትሪያ ጋር ሊደረግ የሚሞከረው ኢትዮጵያን የመገነጣጠልና ለምሳሌ ተዚህ በፊት አንድ መጽሐፍ ዛሬ 2 አመት 3 አመት የተደረሰ መጽሐፍ ነው The Making of the Arab States የሚባል የአረብ ሀገሮች እንዴት ድሮ ተቱርክ የኦቶማን መንግስት የኦቶማን ኤምፓየር ተወደቀ በኋላ እንዴት እንደተፈጠሩ በእንግሊዝና በአሜሪካን አማካይነት እንዴት እንደተፈጠሩ እነዚህ የዚህ የባልካን ሀገሮች ሁሉ ያኔ ነው እንግዲህ የተፈጠሩት። የአረብ ሀገሮችም ሲሪያ ኢራቅ ምን እንላቸው እንግዲህ በእንግሊዝና ሳይክስ ፒኮ ትሪቲ በሚባል የተፈጠሩ ሀገሮች ናቸው። ዛሬ ኢትዮጵያንም የዛው አይነት ሁኔታ በመፍጠር ኢትዮጵያን በዘር ከፋፍለው በአፓርታይድ መንግስት በደቡብ አፍሪካ የወደመውን እንትን እንደገና በአፍሪካ የዘር መንግስታት ኤትኒክ መንግስታቶች በመፍጠር እንደዛ አይነት መንግስታት ሊያስተዋውቁና በሴራ መልክ ሊያመጡ ነው የሚሞክሩት። የተባበሩት መንግስታት ድርጅትም በዚህ ምክንያት ነው የመከነ ሁኔታ ላይ ቆሞ የሚያንገላውደው። እና ይሄን ሁሉ በጥልቀት መመርመር ይቻላል። ተዚህ በፊት በተለይ በዚህ በኛ ሬዲዮም ላይ ለምሳሌ የስነ አምሮ እና ሌላም እዚህ ኒውሮሎጂካል እና ሳይኮሎጂካል ጠበብቶች አቅርበን አስተያየታቸውን ሰጥተዋል። በኢትዮጵያ ውስጥ ዛሬ የሚደረገው እንደዚህ አይነቱን የስነ አምሮና የልቦናዊ ጦርነት በመክፈት ህዝቡን በማባበል ተዋናው ተኢትዮጵያዊነቱ ተዘጋናግቶ እርስ በራሱ ማናቆር ነው የታየው ስራ። እና ይሄንን በቅርብ እየተከታተልን የኢትዮጵያም ህዝብ ጽኑነቱን እያሳየ ነው። ይህም ጽናት እንዲቀጥል እኛም ሳንሰለች መስራት ያለብን ሁኔታ ፊታችን ተደቅኗል።
መልካም። እስኪ ወደ ቀጣዩ ጥያቄ ልውሰዳችሁ። የሰሞኑን የምርጫን ጉዳይ አስመልክቶ የተቃዋሚ ፓርቲዎች ጩኸትና መግለጫዎች ይደመጣሉ። አብን መግለጫ አውጥቷል። ባላደራ ምክር ቤትና እነ ልደቱ የአብሮነት ፓርቲ ጆዋርን ጨምሮ ከፍተኛ በማህበራዊ ሚዲያዎች ከፍተኛ ውዝግብ እየፈጠረ ይገኛል። መግለጫዎቻቸውን እንዴት አያችኋቸው?
አሁን በመጀመሪያ እዚህ የስብሰባውን ነገር እንትን እንደነካ ለማድረግ ዶክተር አብይ ጠርቶት የነበረው የድርጅቶችም ጎጠኞችን እንትን እኔ ማየው ልክ በ1991 ዓመተ ምህረት ፈረንጆች አቆጣጠር ነው ወያኔ አዲስ አበባ ሲገባ በሰበሰበበት መልኩ የተካሄደ እንትን ስብስብ ነው። ወደዛ ነው የመለሰን ዶክተር አብይ ጠቅላይ ሚኒስትራችን ወደ ነበርንበት ወደ 91 ዓመተ ምህረት መስተናገዱ የተሰናገዱት ስታየው ያው ቅድም ገልጸዋል የኦሮሞ ድርጅቶች የተራቡት ጎጠኞች በሙሉ ኢትዮጵያዊነት ያላቸው ለኢትዮጵያ ለአንድ ሀገር ለአንድ ህዝብ የቆሙትን እነሱን አግዷቸዋል። ለምን ውይይታቸ ያስፈራዋል ሌሎችን መስነግታቸዋል እነሱ እንደው እንትን ድንጋይ ያስቀመጡት እነሱ ካልመጡ ከተገኙ አንገኝ የሚያሉ መስለኛልና የሁኔታ ወደዛ ነው ይሄን ማጤኑ ትክክል መስለኛል ለምን ተገቢም ነው አብይ እየሰራ ያለው በወያኔ ፍልስፍና በከፋፍለ ግዛ ፍልስፍና ላይ የቆመ ነው እነሱ ነው ጠፍቶ የተሰናገደው ከዛ በኋላ እንግዲህ ይሄ ደግሞ የሚባለው ድሮ ወያኔ ያነበረ ምን ተራው አሁን እኔ ኦነግና ኦፒዶ ይያልኩ ነው ተራው ሁለቱ የበላይነት ነው የሚታየው ፈላጭ ቆራጮቹ እነሱ ናቸው በወራሪነት የሚሰሩ ስራ ባግይቷስ እየጫኑ ያሉት በሀብት በመዝረፍ ሚስትራዩ ነገር መስራት ወታደሮች በማሰልጠን 32ኛ ጊዜ ሰልጣን ማለት ምን ሊያረጉ ነው አትክልት ሊተክሉ አይደለም ሰው ለመግደልና ለማስፈራራት ለመውረር ነው ሌላ ነገር አይደለም እነዚህ ነገሮች ሁሉ ስትመለከታቸው አሁን የኦነግና ኦፒዲዮ ሌሎች ነው ይችላሉ ባጋሮቻቸው ነው እነሱ የሚመሩት ነው እና እነዚህን የሚመሩ ድርጅት ይሄ እነዚህን ቁጥኞች የሚመሩት አገዛዝ ከአካባቢ በዙሪያው ያጅቡት በሙሉ ያው ባነስተኛነት ማናሳነት በሌላ በተለያየ መልክ ያው እነዚህ ወነግናንት የሚሰጧቸው ፍርፋሪ እየተቀበሉ ለመኖር የሚፈልጉ ናቸው ግን ከዚህ ደግሞ ወጣ ያሉ የበለጠ ጠርዝ ያዙ እንደነጃዋር ያሉት አላማቸው የበለጠውን በበለጠ ፍጥነት በበለጠ ኃይል ኦሮሞናይዜሽን የኢትዮጵያን ኦሮሞ የማድረግ የመጨፍለቅ ተላማና ትንሽ እነ ዶክተር አብይ ይሄ ጃዋርን ፍጥነት አይቀበሉትም አብረን እንጓዝ ነው የሚሉት አብይም የኦሮሞ የበላይነት ለማንገስ ይሰራል ግን እሱ በጣፈጠ በማታለል በልዩ ህዝቡን በማማለል እና አንዳንድ ነገሮችንም ዓለም አቀፍም የሆነ ነገሮችም ውርደትም እንዳይደርስበት በመጠንቀቅ እየሰራ ነው ግን መጨረሻው ዓለም ለዛ ነው እና እነዚህ በሙሉ ያቀረባቸው ሽግግር መንግስት ምናምን የሚሉትን ነገር መቼም ውስጥ ለመፈተሽ በጣም አስቸጋሪ ነው ዶክተር አብይ ግን ተጠቅሙበታል ምን ተጠቀመበት ምክንያቱም የነ ጀዋርን ሽግግር መንግስት የጠየቀበትንና እነ ልደቱንም ልትቆማና ለሰም ባልደራስ ሌሎች የጠየቁበትን አንድ ላይ ያደረገ የጨፈለቀ እነ ሰላም ነሾች ናችሁ አገር በጥዋጮች ናችሁ ብሏል ሁሉንም ጨፍልቆ ባንድ ኬሻ ውስጥ አስቀምጦ መከራከርን ፈልገው እንጂ ጤነኛ ሆነው መለየት መጥፎ ሆነው ነገሮች መለየት አይፈልግም ምክንያቱም እዛ ሰበሰባቸው ወጠኞች ናቸው ነዘኞች እጃቸው ነው የሚያወጡለት አብይ እጅ ነው የሚያወጣለት በአሁኑ ዘመን ከፋፋይና ለሆዱ ያደረ ብቻ ነው እንትን የሚለውና በዚህ ምክንያት ሁሉንም ጨፍልቆ እየቀጠቀጣቸው ነው እና ግን ምንድነው አንተ ልቁ ነገር ያለው በአሁኑ ጊዜ የዚህ በሽታው ጉዳይ አለ ዝም ብሎ ሩጫ ስልጣን ላይ ሁሉም እንት ማለት ያስፈልገው ይችላል በጥናትና በስምነት በሆነ ነገር ወደ ዲያሎግ ወደ እንት ወደ ውይይት መገባት ያለበት ነው የሚለው ነገር መውሰድ ይኖርበት ነበር ውይይቱ ምንድነው እንዴት እንሸገ ወደ መቀጣውን እንዴት እናደርግ ያደግ ጊዜ ምን ጨረሰ በህገ መንግስቱ ላይ ያን ህገ መንግስት ነው ነገር ጸደቁት ምንም ይሁን ምንም ጎርፍም ምንም ይምጣ አገዛዙ ይቀጥላል ጊዜው ሲያልቅ ይቀጥላል የሚል ነገር የለውም አንቀጽ የለውም ምንም ነገር የለውም ያው በሰዓት ላይ ያወጁ ያወጁ በወታደርን ባሰለጠኑት እየገደሉ ይኖሩ እንደሆነ እንጂ የለውም ስለዚህ እነዚህ ተቃዋሚዎች የሚያቀርቡ ነገር እነዚህ ተቃዋሚዎች ግን ሲያቀርቡ ኢትዮጵያ ወደት ሊወስዷት ነው አብይ ከሚወስደው የተለዩ አይደለም አብይ ከሚመራበት ነገር የተለዩ አይደለም እና እኔ ትልቁ መጫዋቻና ቁማር ያደረገው ምንድነው ሌሎቹ ያቀረቡት ሐሳብ ተበጥሮ መታየት ነበረበት ተበጥሮ ምንድነው ከነዚህ ምን ለቅመው እነዚህ ጤነኞቹ እንደማን ናቸው በሽተኞቹ እንደማን ናቸው ብሎ መለየት ነበረበት ግን አይፈልግም ፈልገው ስጣው ላይ ተቀምጦ እያጫወተ የኦሮሞን የበላይነት ለማንገስ የሚሰራ ሰው ነው እንጂ ጥንኛ ምሮ ያለው ሰው በተለየ ሰላም ተሸላሚ ሆነ ሰውዬ ሰላምን ይፈልግ ሰው ጠብን ጠብጫሪ ሊሆን ይችላል አንድ መሪ ማስተማር ሰላምን እኔ የሰላም አባቱኝ ሽልማት ካገኘ ባለም አቀፍ መድረክ ላይ ሰላም ምን እንደሆነ ማስተማር አለብኝ ሰላም የሚመጣው ከሁላችን ጋር ተጓብተን ለምን
ጠፍቷቸው አይደለም ግን አጀንዳቸው ስለሆነ ነው ይሄን ለማጣ
ሰብስብ ህዝብን መሳ እናንተ በጥዋጭ ነው ያላችሁ እናንተ እንድታርጉ ነው ያልኩኝ ምዝት ከሆነ ይሄ መቀባጠርና እብደት ይመስለኛልና ሰው ያመራር እንትን ኳሊቲ ያለው አይመስለኝም። ሆኖም ግን ዛሬ ኢትዮጵያ ሱጆር ካለች እሱና በጤውጭ ይርቃለች ኢትዮጵያ የሚሰሩ ስራ ግን ኢትዮጵያን ወደ ገደል ውስጥ የከተታት ነው ያለውና እኔ የድርጅቶቹ የጠሩትም የሽግግር መንግስት የሚበሉት የባላደራም ይበሉት የምንም ይበሉት ውይይቱ መከፈት አለበት ያተፈጠረ ማለት አይደለም ይሄን ስለጠሩ እንዴት እስቲ ምንድነው እንዴት ልንደንች እንዴት ነው ምንሽጋገረው የእናንተ አሰም ምንድነው የእናንተ ብሎ ውይይቱ መከፈት ነበረበት በዚህ ደረጃ መቀበል ነበረበት
ግን አንድ ኦብዘርቭ ያደረጋችሁት ነገር አለ አሁን ሰሞኑን ከተፈጠረው እንትን እስከትላንትና ድረስ በነበረው የሟቾች ቁጥር በዚህ በኮቪድ 9 ማነው 19 5 ሰዎች ናቸው አምስት ሰው ኢትዮጵያ ውስጥ እስካሁን የሞተው አምስት ሰው ብቻ ነው 86 ሰው ተከበብኩ በሚል ሽፋን 86 ሰው የጨፈጨፈ ነፍሰ ገዳይ እየደገፍክ አጃቢ እየሰጠህ ፋይናንስ አገልግሎት እየሰጠህ እንደፈለገ ተንቀሳቅሶ አገር እንዲያተራምስ የተፈቀደለት ዜጋ አስቀምጠህ አንተ ለሀገር የመጣ በሽታልና እሱን ቅድሚያ እንስጠህ ነፍሰ ገዳይ አጅበ ይዘ ተቀምጠ በፍጹም እኮ የሚናገረውና አገር መሬት ላይ የሚሰራው ድርጊት ተመጣጣኝ አይደለም እና ይሄንን አቅፈና ደግፈ ምን አይነት ለውጥ ሊመጣ እንደሚችል ምን ወደምን እየወሰዱ እንደሆነ በጣም አስቸጋሪ ሁኔታ ነው ያለው አቶ ንጉሱ በዚህ እንጨምረው ነገር
አጠር ያለ ነገር እንደው ለመጨመር ቀደም እንደተናገርነው አቶ ተኮላማም ቀደም ዘርዘር ባለ ሁኔታ ለማስረዳትም ለሞከረው እነዚህ ሰዎች እኮ ሽፋኖች ናቸው አሁንም ለዓለም አቀፍ የፋርማኮሎጂ ድርጅቶች ተገዥነታቸው ለማስመስከር የቆሙ እንጂ አገሪቷን ለማቀራመት የተዘጋጁ ሰዎች እንጂ እንኳን አገር ለመምራትና ቤተሰብ ለማስተዳደር የሚችሉ ሰዎችም አይደሉም። ገምተ እነሱ ጋር ሰጥ አገባ ሳይሆን እኮ ምን ያደርገው ህዝቡ ይሄንን ተገንዝቦ መቼም ተገንዝቦታል ህዝቡ ሳይታክት መታገል እንዳለበት የዘላለም ባርነት ነው አሁን እየገባ ያለው እና ያንን ጥሶ መውጣት ያለበት ጊዜ ይሩ እንዳይርቅ ብቻ ነው መታገል ያለበት እና ይሄንን እነዚህ ሰዎች ሽፋን ነው እንጂ የተለያየ ኩባንያዎች አሽከሮችና ታዛዦች ሆነው የሚሰሩ ናቸው እንጂ ተዛው እንጂ ቀደም እንዳልኩት እንኳን አገር ሊያስተዳድሩ ራሳቸውን ቤተሰብም ለማስተዳደር የሚችሉ አይደሉም። ምን አልባት ይሄ ሰውዬ የዚህ ኖቤል ፕራይስ ሽልማት ብለው ያለፈው ጊዜ የሰጡት ገንዘብ አለ ያንን በየፋርማሲው ሼር ምን ገዛስቶበት ልጆቹንና ባለቤቱን ለወደፊት ለሚጠብቅበት ሁኔታ የተዘጋጀ ሰው ይሆናል እንጂ ተዛ አሽከርነት ውጪ ሌላ ምንም ነገር ሊሰራ የሚችል አመር እንደሌለው በየጊዜው በሚሰራው ነገር ሁሉ በታሪክም ባየ ነው አረጋግጠን ለመናገር ምን ይችላልበት ብዙ መንገዶች አሉና ብዙ ደግሞ ምናያቸው ቀደም እንደተቀሰው በተግባር ላይ የሚፈጽማቸውና በአፉ የሚናገራቸው የተለያዩ ነገሮች ተቁጥጥር ውጪ የወጣበት ሁኔታ እንዳለ የበለጠ የምንገነዘብበት ሁኔታ ነውና እዚሁ ላይ ያትኩረን ወደፊት ውይይቶቻችንንም በዚሁ ላይ ያጠናከረን ይሄ በመሄድ የኢትዮጵያን የድልቀን የኢትዮጵያኖችን ሁኔታኛ ነጻነት እናረጋግጥ መጥገን እየተቀረበ የሚሄድበትን ለማጉልበት መሞከር ነው ዋናው ጉዳያችን ይመስለኛል።
መልካም እስኪ አንድ ወደ መጨረሻው ሰዓታችንም እየተገባደደ ነው ጥሩ ይት ነው እስኪ አሁን ደግሞ ሰሞኑን በማህበራዊ ሚዲያዎች የናቶ በረከት ስምኦንና የታደሰ ጥንቅሹ የተባሉት ሁለት ታውራ የወያኔ ቱባ ባለስልጣናት አገርን አተራምሰው በዳ ዘፍቀው አገሪቱን ሰሞኑን በአማራ ክልል አቃቢ ህግ በከፍተኛ ወይም ደግሞ በፍርድ ቤት የ8 አመትና የ6 አመት ስራት እና የ10ሺና የ15ሺ ብር ቅጣት ተበይኖባቸዋል የሚል በማህበራዊ ሚዲያ ተበትኗልና ቀልድ ነው ፌዝ ነው እነኚህ አገርን ያጠፉ ኃይሎች አገርን በዳ የዘፈቁ ኃይሎች ነፍስ የገደሉ ኃይሎች ይሄ ነው ፍርድ ይሄ ነው የሚገባቸው ፍርድ ትክክል ነው ብላችሁ ታምናላችሁ? አቶ ተቆላ
እንዳይ ቅርታ ቀደም ካነሳው አንድ ነገር ሳልናገር ስረስቻ ያለፉት ነገር አለና አቶ ኢሳያስ ወደ ኢትዮጵያ መምጣት ብዙ ውጅም ፕሬስ ለነበረበት እንደው ትንሽ የተሰማውን በዚህ ጉዳይ ለማንሳት ነው። ኦሌፍና በየግሩፕና ኦሌፍ ነው ፒዲዮ ጠብላይታቸው ነው የሚባለው ትልቅ ጦርነት ላይ ናቸው የሚባለው። አሁን ሰሞኑን እንኳ አቶ ለማና ጀዋር ንግግር አንድ በሙስና አንድ የሙስና ባለጸጋ የሞተ ሰው እንትን በሙስና ባለጸገ ሰው ቀብር ላይ አድርግ ሳለግ አቶ ለማ ንግግር ተቆርጧል ነው የሚባለው ወይንም ሁለቱም ይሆን አላውቅም። ለማንኛውም ግን አቶ ኢሳያስ የመጣው አዲስ አበባ ኦሮሞችን ለማስታረቅ ነው የሚባለው። እነዚህ ምክንያቱም እሱ ነው የሸኛቸው እሱ ነው የሚያቃቸው የወልፍሶችም እሱ ነው የሚያቃቸው ያደረጃቸው እሱ ነው የሚያቃቸውና ለሽምግልና ነው። ለዚህም ነው ለምሳሌ በሚቀበሉበት ጊዜ እነገዱ የሉም እንደደመቀነ ተላላኪ አሽከሮች ቢያደን አሽከሮች አልተገኙም።
እንደውም ቀደም ሲል የነበረው የውጭ ጉዳይ ሚኒስተር ነበር አሉ።
አዎ ኃይለማርያም ደሳለኝ እነሱ ማቦሮሞ እንትናኝ ኃይለማርያም ደሳለኝ ለሲምቦል ለራት ግብዣ ለምናምን ነው ፕሬዝዳንቱ አሉ የሚያስቀምጧት እና የቱን ያህል ቀል ነው የሚቀለድ በዛቻገውስ በፕሮቶኮል ከሄድን አንድ መሪ ከሌላ ሀገር ሲመጣ ወጭ ጉዳይ ሚኒስትሩ አስከትሎ ከመጣ ያገሩ ዳሞ ተላይ ወጭ ጉዳይ ሚኒስትር አብሮ ይኖራል። ያ የግልጽ ሆነ ግን ኢትዮጵያ ውስጥ ግን የሚሰራው ነገር ልክ እንደነ መንግስቱ ኃይለ ማርያም 18 ሚኒስትር ቦታ 18 ጀነራል ቦታ አሁንም ያለው እንደመለስ ሁሉም ነገር የጤና ጥበቃው አብይ ነው የመከላከያ ሚኒስትሩ አብይ ነው ሁሉም ነገር ነውና ይሄ ራሱ አንድ ጨዋታ ነውና ኢትዮጵያኖች ብዙ ይሄም ወነተኛ ላይ አሁን ይችላል ይሆናል ግን አብዛኛው ሚለ የሚያመዝነው ጠብ ላይ ስላሉ እነሱ ለማስተራቅ መጣ ነው መጣው። ደሞ የሚያሳየው ነገር ደመቀ ተላላኪ ነዛሽ ከረቢያድን ውሻዎች ስላልብል ተገኙ ምናልባት የሚያነገው ነው የሚያመለክተው ይሄንን ማለት ያለው። አሁን ወደዚህ ወደ እንትኑ ከመጣን ወደ ፍርዱ ከመጣን ምንም ኢትዮጵያ ውስጥ ፍርድ አለ ብለን ስለማናምን ሊግለቋቸው ይችላሉ መብት አላቸው ህግ ስለሌለ ያለችው ለናብይም ሆነ ለብጦቻቸው ያለው ህግ ተቋሚዎችን ማሰር ማዋከብ አሁን ትናንትና እንኳን ሲያሰዋሩ ነበር እና ማሙሸት ሊገደሉ ነበር መኪና ለደቱ በማይታወቅ መኪና አራት መኪና ታጅብ የመጣና አሁን የኦሮሞ የበላይነት ፍጹም ባበደ መልኩና ወያኔዎች እንደሚያርጉ እንደተማሩት እያደረጉ ነው ወያኔ ሲፈጽሙት ነበር እየተፈጸመ ነው።
እስክንድርንም ከተዋቸው ለቀቋቸው ነው ካሜራ ያነሱ ዚያብየታ
አሁን ለምሳሌ አብዮት አደባባይ ላይ የጦር መሳሪያ ክምችት የለበትም ወይንም የጠቅላይ ሚኒስትሩ ቢሮ አይደለም ወይንም የሴኩሪቲ ነገር የሚደረግ ፎቶ ባነሳ በባረጎ ብቆምና ብነሳ ምንድነው ሚስጥሩ? ግን ተቃዋሚን ማስተዳደር ያገዛዙ ባህሪ ስለሆነ አገዛዙ የሚፈልገው ስለሆነ የኦሮሞ ጽንፈኝነት ይሄን ነገር ማድረግ ስላለበት አማራ ነው ኢትዮጵያዊነት አለው የሚለው ነገር መግደል አንገቱን እንደፋ ማድረግ አለበት ያ እየተሰራ ነውና አሁን ወደነ በረከትና ወደነ ታደሰ እነዚህ ሰዎች አማራ ሳይሆኑ አማራን ድጅ ሲያፈርሱ አማራ ሲያስገድሉ ነበር ናቸው ለዘመናት ወያኔ ተከላቸው ሻቢያ ተከላቸው አማራውን በክፉ ባህሪያቸው በክፉ ድርጊታቸው ብዙ ግፍ የፈጸሙ ሰዎች ናቸው። ሲታሰሩ በዚህ በጥምረት የሚባል ድርጅት 800 ሚሊዮን ብር አጉድለዋቸዋል ተብሎ ነው። 800 ሚሊዮን ብር ጎሎ 6 አመት ከታሰር በስድስት አመት ውስጥ መጀመሪያውና ሁለት አመት አሁን ይነሳላቸዋል በጸባይ ሁለት አመት ይነሳላቸዋል ሁለት አመት ነው የሚቀራቸው።
አይ አይታሰሩ እሱንም የሚታሰሩ
አይደል 800 ሚሊዮን ብር በል ተቆርጥመ ዘመዶችን ተቀማስ ውጭ ማውጣተ ቻይና መልከ የተማገር አልገ ብት ምን አላት እቺ ጥሩ ነው እና ለነሱ ለአብይ ህግ ማለት ይሄ ነው አብይ ህግ ይሄ ነው አብይ ለተናጋሪዎችን የሚናገሩትን የሚቃወሙትን ያሳድዳል ያዋክባል ያስራል ሌቦች ነሶች በዚህ ብቻ አይደለም በ1997 ምርጫ ላይ ነፍስ ያጠፉ ናቸው እነዚህ በረከት ከመለስ ከሆነ የአዲስ አበባ ላይ 200 ድሆችን ያስገደሉ ሰዎች ናቸው ነሶች እና ብዙ ወንጀል አለባቸው ናቸው። አማራ አሁን ከየቦታው ሲፈናቀል ታደሰ ጥንቅሹ የትም ቦታ አማራ ከሚባል ከኔ ከጎንደርና ከጎጃም ውጭ አላቅም እያሉ እየተናገሩ በሐረር ባሩሲ በሌላም ቦታ ሲያስገድሉ በገደል ሲያስጥሉ ተነበሩ ሰዎች ናቸው። እነዚህ ሰዎች ናቸው ዛሬ ፍርድ አገኙ ተብሎ የሚነገና አሳፋሪ ነው። ይሄንን የሚሰራው ያው በአደን ተላላይ ኳሽከር ራሱ የሱ ድርጅት ስለነበር በአደን ማለት የበረከት ድርጅት ማለት ነው። የትግሮች ስብስብ ድርጅት ነበር። አሁንም የቀለዱ ነው ኢትዮጵያ ላይና ፍርድ የሚባለው ነገር ስሙን እንኳን ሌላ ነገር ብንሰጠውና ፍትህ ለለበት ሀገር ነው። ፍትህ ለጽንፈኞች ነው። ፍትህ ያለው ለገዳዮች ነው። ፍትህ ያለው ለወያኔ ነው። ምክንያቱም አሁንም ወያኔ እንደፈለገው ያደርጋል። ኢትዮጵያ ውስጥ ከአካባቢ ጋር ተናቦ ይሰራሉ እና የኢትዮጵያ ህዝብ እስካሁን ድረስ ፍርድ እንዳንተን አላገኘም። የሚካሰው ራሱ እርምጃ ሲወስድ ብቻ ነው። ያ ነው የሱ ፍርድና የሱ የሚያረካውና የመጨረሻው ጣራ ሁሉም ፍርዱ እንዲያገኝ የሚችል ኢትዮጵያ ህዝብ ለነዚህ ገዳዎችና ነፍሰ ገዳዎች አስገዳዎችና በየነ ሁሉ ጨምሮ ጠራርጎ ሲጥል ብቻ ነው። ከዛ ውጭ ለሌላ ያለ ነገር ምንም ነገር ይሁን ቀልድ ነው፣ ፌስ ነው። ሰዎች አሁን ይሄንን ነገር ፍርድ ብለው ሲያነቡ በኢትዮጵያ ህዝብ ማላገጣቸው ነው። እና በረከትም የተጎዱት ነገር የለም፣ ተንከባክበው ይዘዋቸዋል። አሁን ከሁለት አመት በኋላ ካንዳም አይቆዩም ወይንም አይቆዩም
አይቆዩም ይለቋቸዋል።
ገዳዎቹን ወደ መቀሌ ላከ ሰው ነው። አዲስ አበባ ማማካሮቹን እነማን በላችሁ በሙሉ ገዳዎቹ ማማካሮች ናቸው፣ እሱ ይሾማቸው ናቸውና አብይ ከወንጀሉ ነጻ አይደለም። ድሮም ነጻ አልነበረም፣ አሁንም ነጻ አይደለም። እና በተሐድሶ መጣን የሚለው ነገር ይሄ የቅጥፈትና የሌብነት እንትን ነው። ግን ዘመኑ ደግሞ የሌብነት ዘመን ስለሆነ ማምታቸዋል።
መልካም ተኮላ፣ በጣም አመሰግናለሁ። አቶ ንጉሱ እስኪ በዚህ ዙሪያ
በትንሹ ነው ነው የምሬዝግ ላይ ያው ዝርዝር አሁን እንደገና እኮ ይሄን ሰውዬ መጀመሪያ የፖለቲካ መሪ ነው ብሎ ለመቀበል አስቸጋሪ ነው፣ ሊሆንም አይችልም። ይሄ አሽከር ነው፣ ለሌሎች አሽከር ሆኖ የሚያገለግል ነው። ስነ ልቦናዊ ትምህርት አለኝ ብሎ ምናልባት መሐጊም ነው ደግሞ ታዛለ መሐጊም ማለት ተምሮም ያልገባው ነው። ተምሮም እንደሆነ የመሐጊም ትርጉም ተምሮ ያልገባው ማለት ነው። መሐጊምነቱን ነው አሁንም እያስመሰከረ ያለው። ራሱ የስነ ልቦና የስነ አእምሮ ችግር ያለበት ሰው እንጂ እና በዛው ትብትብ ውስጥ የኢትዮጵያን ሕዝብ ከቶ ሊያተራምስ የሚፈልግ እንጂ በአሽከርነቱ አንዴ የነ ኪሲንገር የነ ተሱ በፊት የነበሩት የነሱ ዛና ራይስ አሽከሮች የነበሩ ዛሬ ደግሞ እነሱ የትራምፕ አሽከሮች ሆነው ለመቀጠል እነሱም ደግሞ ቢለወጡ ለነዛ አሽከርነት ለማጎብደድ የተዘጋጁ ሰዎች ናቸው። በቅርብ ጊዜ እንደውም እዛ ስለ ሸራተን ሆቴል አሁን በቅርብ የወጣ አንድ እንትን ነበር። እዛ ሲያረካከቡ ያድሩ ያላሙዲ ሰው የነበረ ተለውጦ አንድ ሌላ ብዙ አግብ የሚባል ደግሞ ተዚሁ ጋር ተዚሁ ታብይ ጋር የተቆራኘ እሱ ባላፊነት ይዞታል የሚባል ይሄ ሁሉ ታረቦች አገሮች ጋር የሚደረገውን አንድ ማሪየት ሆቴል የሚባል ደግሞ ገብቶ ለዚሁ ያለ ማቀፍ ሆቴል ድርጅት ነው። የነሱ ጋር የተያዘ ቅርመ ለመቀራመት የሚያደርጉት ቅድም የጠቀስኩት እንደውም የሰው ይሄ በኖቤል ፕራይዝ ያገኘውም ገንዘብ ውስጥ ትንሽ ሼር ምናምን ገዛስቶበት ይሆናል ያልኩት ተነዚህ ተነማሪት ሆቴል ሸራተን ሆቴል የሚባሉት አላቅማቅ ሆቴሎች ናቸው። እነሱ ጋር አንዳንድ ነገር ሳያደርግ አይቀርም እዛም መመርመር አለበት ማለቴ ነው። እና ያው ዝርዝሩ ቅድም አቶ ተኮላ ተናግሮታል። እና ዋናው ነገር ፖለቲካ ሳይሆን ዛሬ ኢትዮጵያ ውስጥ ያለው ጨዋታ ስነ ልቦናዊና ስነ አእምሮ ጦርነት ነው። እና የኢትዮጵያ ህዝብ ደግሞ ይህን ጠንቅቆ አውቆ ትግሉን መቀጠል እንዳለበት ነጻነቱን አንድነቱን ተመቸውም በበለጠ መንገድ ለዛ ክብር ለሆነ አንድነትና ነጻነት በሰፊው መታገል
ትግሉ መቀጠል አለበት ነው የምትለው?
አዎ ግንዛቤ መያዝ አለብን።
መልካም፣ በጣም ነው የማመሰግነው አቶ ተኮላ፣ አቶ ንጉሱ። በእውነት ጊዜ ኖሮ በአገራችን ጉዳይ ሰፋ ባለ ብንሄድበት ደስ ባለን ነበር፣ ግን ጊዜ ገደብ ስላለብን ውይይታችን በዚህ ይጠናቀቃል። አድማጮቻችን፣ አይ ሆፕ ከዚህ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። አመሰግናለሁ።
አመሰግናለሁ።
ከዚህ ቀጥለን አንድ ስለ ኮሮና ቫይረስ መከላከል አምስት አበይት ተግባራት የሆኑትን አንድ ጽሑፍን አስደምጣለሁ። አፍንጫንና አፍን ማፈን ብቻውን ተኮረና የማያድን ዘዴ ነው። ያፍንጫና አፍ ማፈኛ የኮሮናን ተውሳክ ለመከላከል ያግዛል። ዳሩ ግን ማፈኛን እንደዋንኛ መከላከያ ቆጥሮ ሌሎችን የመከላከያ መንገዶች አለመተግበር መቀመጫን እንደሰጡ አስጥቶ እንደስጡ አስጥቶና ራስን ተከናንቦ አስረሽምቹ እንደመደለቅ ይቆጠራል ይላል አቶ አባይነ። በጤና ዋስትናና አደጋ መከላከል ሳይንስ መሰረት የተውሳክም ሆነ ያደጋ መከላከያ መንገዶች አምስት ደረጃዎች አሏቸው። እነዚህ መንገዶችና ደረጃዎችም አንደኛ ደረጃ መንገድ ኢሊሚኔሽን፣ ህመም ወይም አደጋ የሚያደርሰውን ተውሳክ ኬሚካል ወይም አሜኪላ ማስወገድ፣ የኮሮናን ተውሳክ የሚያጠፋ ወይም የሚያስወግድ ፍቱን መንገድ በአሁኑ ወቅት ስለሌለ ይህ መንገድ ለኮሮና ላይሰራ ይችላል። ስንቱን የፈጀውና የስንቱን ህዝብ ቆዳ ያበላሸው ፈንጣጣ ግን እንደ አውሮፓውያን አቆጣጠር በ1977 ሶማሊውስ በክትባት ድል ተነስቶ ጠፍቷል። በማህበራዊ ጉዳይ سنመለከትም ፍትህና ህግ በሰፈነባቸው አገሮች ነፍሰ ገዳይ አሜኪላ ገጆች እንደ ሙጀሌ ቦስፌ ተነቅለው ጠፍተዋል። በአፍሪካ አሜኪላና ሙጀሌ የሚነቅል ስለጠፋ ዛሬም እነዚህ ነፍሰ ገዳዮች ገጆች ታፍሪካን በበት እንደ ድርቅላም መዥገር እንደ ተቸከሉ ቀርተዋል። ሁለተኛ ደረጃ መንገድ ሳብስቲቲዩሽን፣ ህመም ወይም አደጋ የሚያደርሰው ኬሚካል በሌላ ተመሳሳይ ሊሰራ በሚችል ዳሩ ግን በሽታ በማያስከትል ኬሚካል መተካት የመሳሰሉትን ያጠቃልላል። አንድን ተውሳክ በሌላ መተካት ስለማይመረጥ ይህ ዘዴም ኮሮናን ለመከላከል አይጠቅምም። ነገር ግን ኬሚካሎች የሚያደርሱት ጉዳት ለመከላከል ይረዳል። ለምሳሌ የበለጸጉት አገሮች ካንሰርና የውልደት ችግር የሚያስቸግረውን ዲዲቲ መጠቀም ታቆሙ ሰንብተዋል። ዲዲቲን በሌሎች የዲዲቲን ሥራ በሚሰሩ ዳሩ ግን የዲዲቲን ያህል ጉዳት በማያመጡ ኬሚካሎች ተክተዋል። በዘራፊ ደም መጣጮች የሚገዛው አፍሪካ ግን ዲዲቲን አሁን እየተጠቀመ ትውልድን ለካንሰርና ለውልደት ችግር እያጋለጠ ይገኛል። ሶስተኛው ደረጃ መከላከያ የምህንድስና መከላከያ ወይም ኢንጂነሪንግ ኮንትሮል መንገድ ይባላል። ይህ መንገድ በተጠቂው ሰውና በአጥቂው ተውሳክ ወይም አሜኪላ መካከል ቆሳዊ ግድግዳ ወይም አጥር ማበጀትን ይጠይቃል። ለምሳሌ ተደሃ ጓሮ የጭቃ ማብኪያ ኩሬ፣ ተዘራፊዎቹ ቪላ ጀርባ ደሞ የነቀበጡ የመዋኛ ገንዳ ታለ ህጣናት ተኩሬው ወይም ተገንዳው እንዳይገቡ ዙሪያውን ማጠር የምንድስና የመከላከያ መንገድ ይባላል። የኮሮና በሽታ ከሰው ሰው እንዳይተላለፍ ሆስፒታል ውስጥ በበሽተኞች አልጋ መካከል መጋረጃ ወይም ጊዜያዊ መከታ መስራትም የምህንድስና መከላከያ ዘዴ ይባላል። አራተኛው ደረጃ መከላከያ ደግሞ አስተዳደራዊ የመከላከያ ወይም አድሚኒስትሬቲቭ ኮንትሮል ዘዴ ይባላል። ይህ ዘዴ የሥራ ዘርፍ ኃላፊዎች የሚተገብሩት የመከላከያ ዘዴ ነው። ለምሳሌ የሆስፒታል አስተዳዳሪዎችና የሙያ ዘርፍ ኃላፊዎች እንደ ስኳር በሽታ ያሉ ስር የሰደዱ በሽታዎች ያሉባቸው የጤና ባለሙያዎች ለኮሮና በሽተኛ አገልግሎት እንዳይሰጡ መመሪያ አውጥቶ ነፍሳቸውን ማትረፍ አስተዳደራዊ የመከላከያ ዘዴ ይባላል። ክትባት ከተገኘም እነዚህ ስር የሰደደ በሽታ ያለባቸው ሰዎች ክትባቱን እንዲያገኙ ቅድሚያ መስጠት አስተዳደራዊ የመከላከያ መንገድ ይባላል። አምስተኛው ደረጃ መከላከያ መንገድ እንደ አፍ ማፈኛና ጓንት የመሳሰሉትን የግል መከላከያዎች personal protective equipments መጠቀም ነው። እነዚህ በግል የሚለበሱ መከላከያዎች የመጨረሻ ደረጃ መከላከያዎች ስለሆኑ አጥጋቢ ውጤት የሚሰጡት ከአንደኛ እስከ አራተኛ ደረጃ ያሉ መከላከያ መንገዶች አብረው ከተገበሩ ብቻ ነው። ግራም ነፈሰ ቀኝ የመከላከያዎች ዓላማ ተውሳክ ተአካል ክፍሎች እንዳይደርስ እቀባ ማድረግ ነው። ይህንን ለመተግበር ደግሞ ዋና ዋና መንገዶቹ ከአንደኛ እስከ አራተኛ ደረጃ ያሉት መከላከያ ዘዴዎች ናቸው። አምስተኛው ደረጃ መከላከያ ስኬታማ የሚሆነው ተነዚህ አራቱ የመከላከያ መንገዶች ሲጣመር ብቻ ነው። ፊትን በነጠላ ጠቅጥቆ ድል ታለይ ሙሰኛ ሰርግ ዳንኪራ መምታት ወይም በአምሳ ብር ውሎ አበል ህዝብን እንደ ሳር ታጨደው ኢህአዴግ ስብሰባ መገኘት ተኮሮና የማያድን ስሌት ነው። ተኮሮና ብክለት መትረፍ የሚቻለው ኮሮና ቫይረስ ተስትንፋስ እንዳይደርስ ተሙሰኛ ሰርግም ሆነ ተነፍሰ በላው ኢህአዴግ ስብሰባ በመራቅ ነው። አፍንጫንና አፍን ማፈን ብቻውን ተኮሮና የማያድን ዘዴ ነው። አመሰግናለሁ ይላል በላይና አባት። አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 2 ቀን 2012 ዓመተ ምህረት ወይንም የሚያ 10 2020 ቀን ስርጭትን ያስተናገድናችሁ ተኩላ ወርቁ፣ ንጉሥ ታምራትና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነበር። ደህና ቆዩልን ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።
አንገት ተናንቀው